የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አንድን ሰው በምትንቁበት ጊዜ በጣም ቀላል የሆኑትንም ነገሮች በቀላሉ ሊረዳ የማይችል ኢምቤሲል፣ ደደብ፣ ምንም የማይገባው ብላችሁ ስትፈርጁት ከመጠን በላይ ከመናቃችሁ የተነሳ ውሃውን ድንጋይ፣ ድንጋዩን ሳር፣ ሳሩን ቋጥኝ ነው እያላችሁ እመን ማለት ትጀምራላችሁ። አልፎ ተርፎ በሬ ወለደ ብላችሁ በመንገር እንዲያምንና በሬ መውለዱን እንዲቀበል ታስገድዱታላችሁ። ይህ የሚሆነው ሰውየውን በመናቃችሁና ከሰው በታች አድርጋችሁ ስለፈረጃችሁት ነው። የምትንቁበት ምክንያት ደግሞ ደካማ መስሎ ስለሚታያችሁና ራሳችሁን ጉልበተኛ አድርጋችሁ ስለምትገምቱ ነው። አንድ ሰው ጉልበተኛነት ሲሰማውና ማንም ምንም አያደርገኝም ብሎ ሲገምት ተገቢ ያልሆኑ ነገሮችንና ሕገ ወጥ የሆኑ ድርጊቶችን መፈጸም ምንም አይመስለውም። እንዳውም እንደ መብቱ ይቆጥረዋል። ልጆች ሆነን ሰፈር ውስጥ ጠጠርና ብይ ስንጫወት አንድ በጉልበቱ የሚመካ የሰፈር ጎረምሳ ነበረ። በእድሜው ከኛ ትንሽ በለጥ ሲል ስለነበረ እንፈራው ነበር። ታዲያ ይህ ጉልበተኛ ነኝ ባይ ብይ ሳይኖረው በጉልበት ከእያንዳንዳችን ብይ ይቀበልና በዚሁም ሳይበቃው በሉ እንጫወት ካለ በኋላ ሳያሸንፍ ሳይበላ በልቻለሁ እያለ ቀስት ላይ የተተከለውን ብይ ጥርግ አድርጎ ይወስድና እንድመልስላችሁ ከፈለጋችሁ ሳንቲም ክፈሉኝ ይለን ነበር። እኛም እምቢ ማለት ስለማንችልና በግል ሁላችንንም እያንዳንዳችን ስለምንፈራው ሳንቲም ሰብስበን እንደምንም ብለን በገዛ ብያችን ገንዘብ ሰብስበን እንቀበል ነበር። ታዲያ ሁላችንም በዚህ ጉልበተኛ ተማረን ተሰላይተን ብይ መጫወት ለተወሰነ ጊዜ ካቆምን በኋላ ነገሩ ከነከነንና እስከ መቼ ድረስ ፈርተን እንኖራለን ብለን ተመካከርንና አንድ ቀን ብይ ለመጫወት መወሰናችንን እንዲያውቅ አድርገን ብይ የምንጫወትበት ሜዳ ሄደን አጅሬም እንደተለመደው የተተከለውን ብይ አፍሶ ገንዘብ ከኛ ለመቀበል መጣ። ያላወቀው ነገር ግን እኛ ሁላችንም በኪሳችን ውስጥ በፍርሃት እሱን ለመደብደብ ስለፈለግን በፍርሃት በርበሬ ከተን በአንድ ላይ አይኑ ላይ በርበሬውን በመርጨት ሲደናበር ቅጥቅጥ አድርገን ሁለተኛ እንዳይደግመው ለማድረግ መወሰናችንና መስማማታችንን አላወቀም። ታዲያ ብይ በምንጫወት ሰዓትና ሜዳ አጅሬ እንደለመደው ምንም አያደርጉኝም ብሎ ሊዘርፍን ሲመጣ የሰፈሩ ሁሉ ጭጭ ጩጬ ከኪሱ በርበሬውን አውጥቶ አይኑና ፊቱ ላይ በመርጨት እውር ድንብሩ ሲወጥ ሲጠፋው እንዳይሞት እንዳይድን አድርገን ቀጠቀጥ ነው። በዚህ ላይ አስቡት፣ የፈሪ ዱላ ስለነበረ አንዳንዶቻችንማ እንዳይሞት እንዳይድን አድርገን የቀጠቀጥ ነው። ከዚያ በኋላ እያንዳንዳችንን እንደየብቻችን አግኝቶ ይቀጠቅጥናል እያልን በስጋት ስንኖር እሱ ጭራሽ ከናካቴው ሰፈሩን ሁሉ ጥሎ ሸሸ። ታዲያ ይህ ጉልበተኛ ምንም አያደርጉኝም በሚል ጥጋብ ነበር ምንም ብይ ሳይኖረው ጉልበቱን ተማምኖ የሌለውን ብይ ከኛ ቀምቶ ለእኛው መልሶ ገንዘብ ተቀብሎ የሚሸጠው። ሰውን ሲንቁት ከእንስሳ በታች ማሰብ የማይችል ንዝህላል ፍጡር ማድረግ ይከተላል። ሰሞኑን የአብይ አህመድ መንግስት ህዝቡን ከመጠን በላይ ከመናቆ የተነሳ ትናንት በየመንገዱና በየአደባባዩ የኢትዮጵያን ሰንደቅ ዓላማ የያዙና በልብሳቸው ላይ ጥለቱን ያሰሩና የለበሱ ሰዎችን እያስወለቀ ጥለቱን ቀዶ እንዳላቃጠለና ሰዎችን ለምን ይህን አረንጓዴ ሰማይ ቢጫና ቀይ ቀለም ያለው ሰንደቅ ዓላማ ለበሳችሁ እያሉ እንዳላዋከቡ እንዳልደበደቡና እንዳላሰሩ ዛሬ ከመቅስበት ጭንቀት ሲይዛቸው ድንገት ተነስተው የሰንደቅ ዓላማ ቀን እናከብራለን ሲሉ መስማትና ትናንት የአራት ዓመት ጻልች አረንጓዴ ቢጫ ቀይ ቀለም ያለው ጥለት የለበሰች ልብሷን አውልቃ ሌላ ልብስ አምጥታችሁ ካላለበሳችኋት ትታሰራለች ያሉ ፍጥረቶች ዛሬ በሰንደቅ ዓላማችን ስር ተሰባስበን በአንድ ላይ አንድነታችንን ማጠናከር አለብን ሲሉ መስማትና ትናንት የባህል ሚኒስቴር ተብየው የኦነጉ መሪ ከሰንደቅ ዓላማው ጋር ችግር አለን፣ በተለይም ቢጫውማ ሃይማኖትን ስለሚመለከት አይወክለንም ብለው በሬዲዮና በቴሌቪዥን ማብራሪያ እንዳልሰጡ ሁሉ ዛሬ በሳቸው መሪነት የሰንደቅ ዓላማ ቀን ይከበራል ሲሉን መስማት የፈለግነውን በፈለግነው ሰዓት ብንቀባጥር ልክ እንደ ሰፈራችን ብያችንን ይቀማ እንደነበረው ጎረምሳ ማንም ምንም አያደርገንም፣ ይህን ህዝብ በጉልበት እንደፈለግን ማድረግ ስለምንችል ችግር የለብንም ብለው ስለሚያስቡና ይህ ህዝብ በቁጥጥራችን ስር ስለሆነ እንደ ከብት እንነደዋለን ብለው ቆርጠው መነሳታቸውን ያሳያል። አሁንማ የጭንቅ ቀን ሲመጣና የህዝቡን ድጋፍ ማግኘት ሲያስፈልጋቸው ልክ መጀመሪያ ላይ በውሸት ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን ብለው በሐሰት ይለፉፉት እንደነበረው የኢትዮጵያ የመከላከያ ጦር 119ኛ ዓመት እናከብራለን ብለው ሽር ጉድ ሲሉ ከረሙ። ይህ የኢትዮጵያ መከላከያ ሰራዊት የተመሠረተበት 119ኛ ዓመት የተባለው እንግዲህ ያ እንደ ጦር ከሚፈሩትና ስሙን ሲጠሩት እንደ ሬት ከሚመራቸው ከእምዬ ምኒልክ የኢትዮጵያ የጦር መከላከያ ምስረታ ዓመት ጀምሮ የተቆጠረ መሆኑን ልብ ይሏል። በተለይ ደግሞ የሚገርመው ዛሬ 119ኛ ምናምን ዓመት እናከብራለን የሚሉት ከምኒልክ የጦር መከላከያ መመስረት ጋር ለማገናኘት የታሰበ ቢሆንም ከጥቂት ዓመታት በፊት ይህንኑ የጦር መከላከያ ቀን ሲያከብሩ 15ኛ ዓመት ብለው ነበር ያከበሩት። አሁን ግን የጦሩን ምስረታ ከምኒልክ መከላከያ ምስረታ ጋር ለማገናኘት 119ኛ ዓመት ተከበረ ብለው በእነሱ ቤት ሞኝና ከብት አድርገው የሚቆጡትን ህዝብ ለማጭበርበር ራሳቸውን ያያሉ፣ መከራቸውን ያያሉ። እንደፈለጉ ይዋሹና እየቀጠፉ 116ኛውን 115 ሚሊዮን ህዝብ ማስተዳደር አይቻልም። የጊዜ ጉዳይ ነው እንጂ ሁሉም የሥራውን የሚያገኝበት ጊዜ ይመጣል። የዚያም ጊዜ መምጣት እየተቃረበ ይመስላል። ይህ ጊዜ እየተቃረበ ሲመጣ ደግሞ ማጣፊያው ያጥራል፣ እያጠረም ነው። ቀድሞ ነበር እንጂ መጥኖ መደቆስ፣ አሁን ምን ይሰራል ድስት ጥዶ ማልቀስ ነበር መሰለኝ አለችው ተራቿ። ለማንኛውም አድማጮቻችን 119ኛ የተባለው 116ኛ ዓመት ተብሎ እንዲታሰብ በዚህ አጋጣሚ እየገለጽን እንግዲህ የሳምንቱ የኢትዮጵያ ድምፅ ሬዲዮ ፕሮግራማችን ጀምሯል። መልካም ቆይታ ከእኛ ጋር እስከ ፕሮግራማችን ፍጻሜ እንዲሆንላችሁ እየተመኘን ፕሮግራማችንን በዚች ሙዚቃ እንጀምራለን። Betim kanta gara bereye behediyetim yetim meşker hilengin nani meşker hilengin nani le mutasfa kurdum yalle gogone meşker hilengin nani meşker hilengin nani le mutasfa kurdum በድጋሚ ውድ አድማጮቻችን ሰላም ጤና ይስጥልን እያልን እንግዲህ ዛሬ ኢትዮጵያ ድምጽ ሬዲዮ ለመጀመሪያ ጊዜ በቀጥታ በዩቲዩብ ማስተላለፍ ጀምሯል። እንግዲህ ዩቲዩቡን እየገባችሁ ማዳመጥ ላላችሁ ምንድነው ትሉት ሰብስክራይብ አድርጉ። ለምንድነው ሰብስክራይብ የሚባለው በአማርኛ ለምን እንደ
በአማርኛ ዳው ተከተሉ እንደማለት
ተከተሉ ኦኬ እንሰማለን አውቶማቲካሊ ፎሎ ያደርጋል ሰብስክራይብ ኦኬ
ሰብስክራይብ ሲሆን ቶሎ ቶሎ ይደርሳቸዋል ዜናው ከተታ ሰብስክራይብ ብቻ
አይ ማለቴ በአማርኛ ለምን ነው ሰብስክራይብ የእንግሊዝኛ ወርድ ነው አማርኛ የለንም ወይ ሰብስክራይብ
አማርኛው ተከተሉን በለው በቃ
ተከተሉን ነው እሺ
እና ግን ያቺ ደውሏን አይርሱ እቺ ክሊክ ማድረጋቸውን አክቲቭሊ ቶሎ እንዲደርሳቸው
ኦኬ
ዜናው ከተታ ዝም ብሎ ሰብስክራይብ ያደርጉት እንትናይ ላይ አስተውሳቸው ዩቲዩብ እንዲያስተውሳቸው ያቺ ደውሏን ኢንካውንትና
ወይት
አላርም ነው ወዲያው ሲመጣ አብዴት ወዲያው ያሳያል።
ኦኬ ቴክኒሽያኖቹ ምሉት እንግዲህ ሰብስክራይብ አርጉን ከዛ ደውሏን ኩ ይላሉ። ለማንኛውም ይሄኔ ደሞ ማለት እንፈልጋው ሬዲዮኑን በቀላሉ መከታተል እንድትችሉ ከዛሬ ጀምሮ ላይቭ በዩቲዩብ እናስተላልፈዋለን። ተከታተሉን አትሊስት ለሞራላችንም ማበረታቻ ይሆናል ወገን ዘመዶቻችን። እኛም ስራዬ ብለን እንቅልፋችን እያጣን እዚህ ስንመጣ እናንተ ካልተከታተላችሁት የሞራል ድቀትም ይደርሳልና አተከታተሉን ላለን
ሬዲዮናችን ሰፋ ባለ በአዲስ ጉልበት ተጠናክሮ እየመጣ ስለሆነ
የእናንተ
ሞራልና የእናንተ ድጋፍ
ይፈልጋል። ያ በተጨማሪ ደግሞ ልናሳስባችሁ ምን ፈልገው ወደ ኋላ ላይ እንወያይበታለን በሚቀጥለው ሳምንት ቅዳሜ ኖቬምበር 4 መሰለኝ ባልሳሳት ቅዳሜ ኖቬምበር 4 ነው ኖቬምበር 4 በቮርበሪስ ፕላን 44 በሚገኘው የኢትዮጵያን አንድነት ማህበር ይላል ስብሰባ ይደረግና የስራ አስኪያጅ ኮሚቴ ምርጫ ይደረጋል። እንግዲህ ኢትዮጵያኖች እዛ እንድትገኙ በማክበር እናሳስባለን። ቅዳሜ ኖቬምበር 4 ቮርበሪስ ፕላን 44 በሚገኘው ሎካል የኢትዮጵያን አንድነት ማህበር እንድትገኙ ከሆኑ እናሳስባችኋለን። ስለ ምርጫው ስለ ስብሰባው ወደ ኋላ ላይ አጠር ያለች ማብራሪያ እንሰጣለን። በዛሬው ፕሮግራማችን እንግዲህ ወደ ከጥቂት ደቂቃዎች በኋላ ባለፉት ሳምንታት በተከታታይ ያቀረብነውን በሞረሽ ወገን ያማካኝነት በማደጎ ነው የሚባለው ማባረኛ አዳፕት የሚደረጉ ህፃናትን በተለይ እነዚህ ካንዳንድ ኦሮሚያ አካባቢዎች ወላጆቻቸው በግፍ ተገለውባቸው ወደ ወሎስ የመጠለያ ካምፕ ውስጥ የወገቡ ህፃናትን መርዳት በማደጎ ለማሳደግ በ250 ክራውን በየወሩ ጉዳውን አንስተንት ዋይተን ነበር። እሱን በተመለከተ አሁንም አንዳንድ እንትኖች ክሊር እንደሚደረጉልን የምንፈልጋቸው እንዲሁም ደግሞ ምን ያህል ህዝቡ ይሄንን አሳዛኝ ሁኔታ ቻሪቲን በለው ለነፍሱም ለስጋውም የሚጠቅመው ፈጣሪ የሚለውን የቤተክርስቲያን ሳሚዎች የመስጊድ ተከታታዮች ይሄንን ከፈጣሪ የሚሰሙትን ስራ በተግባር እንዲፈጽሙ ትንሽ በመርዳት መስጠት ያኮራል። መስጠት ሞራል ከፍ ያደርጋል። መለመን ነው የሚያስጨንቀው። ያን እንዲያደርጉ አሳስበን ነበር። ያ ሁኔታ የት እንደደረሰ በሱ ጉዳይ ላይ ከሞረሽ ወገኔ ተወካዮች ጋራ ውይይት እናደርጋለን። ከስዩም እና ከባልደረባው የሞረሽ ወገኔ ባልደረባ ጋር ውይይት እናደርጋለን። ከአምስት ሰዓት በኋላ ዛሬም ስለ አዲስ አበባ ውይይት እናደርጋለን ብለን አስበናል። የአዲስ አበባ ጉዳይ አንገብጋቢ የሆነ መጥቷል። ኢትዮጵያ ውስጥ ማንኛውም ለውጥ ቢመጣ በተለያዩ አካባቢዎች በአማራውም በኦሮሚያም በደቡብም ወዘተ ለውጥ ቢመጣ አዲስ አበባ ውስጥ ያለው ለውጥ ካልተስፋፋ ወይም ደግሞ ለውጡ ስር ካልያዘ አዲስ አበባ ውስጥ ስር ነቀል ለውጥ ካልተደረገ በአጠቃላይ ኢትዮጵያ ውስጥ ለውጥ ይመጣል ብለን ስለማናስብ የአዲስ አበባን በተመለከተ በምን አይነት ሁኔታ ላይ እንደሚገኝ አዲስ አበባ ሁኔታ አዲስ አበባን እንወክላለን በአዲስ አበባ ስም እንንቀሳቀሳለን ከሚሉ ስማቸው አራዳ የአዲስ አበባ ልጆች ህብረት የፖለቲካ እንቅስቃሴ አራዳ የአዲስ አበባ ልጆች ህብረት የፖለቲካ እንቅስቃሴ ስለን ከነሱ ጋር ውይይት እናደርጋለን። ምንድን ነው ይሄ አራዳ የአዲስ አበባ ልጆች ህብረት የፖለቲካ እንቅስቃሴ? ምንድን ነው? ምንስ እየሰራ ነው? አላማውስ ምንድን ነው? ወደፊትስ ምን አስቧል? የሚለውና ሌሎችን ጉዳዮች እንዲያብራሩልን እንጠይቃቸዋለን። እንግዲህ ከጥቂት ደቂቃዎች በኋላ ከአንድ ሙዚቃ በኋላ ከስዩምና ከዘውዲቱ ጋራ የሞረሽ ወገኔ ተወካዮች ጋራ ውይይት እናደርጋለን። መልካም ቆይታ ከእኛ ጋራ እስከ ስድስት ሰዓት ድረስ እንድትቆዩ በአክብሮት እየጠየቅን እንግዲህ ዛሬ ለመጀመሪያ ጊዜ ሬዲዮናችን ለዚህም ነው የተንተባተብኩት። ሬዲዮናችን በቀጥታ በዩቱብ እየተላለፈ ነው። መልካም ቆይታ ከኛ ጋር ይሁን ብላችሁ እንላለን። መልካም ቆይታ።
Matrayas da gano malu garam gano halu gumbas gumbas aurema siachau kos homa fadre manbanagachau orichesnasa labani ansanasa ye farunya memo እንደዳልጋለሰ ጀግንነቱም ያገር ወራትም የዘርነው ያላወቀው ታሪክ ከወረነው ጋውዳጁ ሁሉ ጧት የተለየ እንደልጋት ኮኮ ከማለዳዳየ አንቺ ጎበዝናት ታጣቂሽ ብዙ ነው ተኳሽ ትየት እንጂ ጀግና ሰው አንተ ነው ጀበላ አረ ጀበላ አረ ጀበላ Chena moranji hai kavrum zamad hai kavrum zamad kavdaju hunu kavdaju hunu ta chetalaye andan gat ko ko kamal radaye kamal radaye warchasnasa labani ansanasa ye farunyan namo hande dalga masa hande dalga masa anche gobaznat anche gobaznat tataki bagamad lishna moranji hai kavram zamad hai kavram zamad hai kavram zamad Gadai 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 gad ገዳየ ገዳየ ገዳይ ገዳይ አልሽ ሀጎትሽ አይደለ ወንድምሽ አይደለ ገዳየ 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 ቸበላ
አድማጮቻችን የምታዳምጡ ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር ቅዳሜን ይቅርታ ዛሬ መንክቶኛል። ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት በኢትዮጵያን ሰዓት አቆጣጠር የሚያስተላልፈው ፕሮግራም እንደቀጠለ ነው። እንግዲህ አሁን ዛሬ ውይይት ልናደርግ ያሰብነው የሞረሽ ወገኔ ተወካዮች ሲዩምና ዘውዲቱ ነው። ለጊዜው አንዱ ሲዩም ገብቷል። ከሲዩም ጋር ውይይት እናደርጋለን። ሰላም ሲዩሜ።
ሰላም ሰላም። ደህና ዘውዲቱም ደውላለሁ ብላ ነበር እየደወለሽ ነበር።
እንጠብቃለን ወይን ሬዲዮውን በቀጥታ ታዳምጥ ይሆናል አላውቅም።
ለማንኛውም እየደወለሽ ነበር። እሺ እሺ።
እንግዲህ ስትገባ እናስገባታል። ስትደውል እናስገባት። እስካሁን አልደወለችም።
ኦኬ
በጣም ጥሩ። ለምንድን ነው የኔ እንትን ኤኮ የሚሰማኝ? የራሴ የራሴ ድምጽ ይሰማኛል። የራሴን ድምጽ ደግሞ ብዙም አልወደው።
አንተ ብቻ አይደለም?
ምን የኔን ድምጽ ማትወደው? አንተም አትወደውም?
አረ አይደለም፣ ለራሴም የኔን ድምጽ አልወደውም።
አይ የራሴን ድምጽ አልወደውም ስልህ አንተ ብቻ አይደለም ስትለኝ፣ አይ ጥሩ ነው እንግዲህ። ብዙ ሰዎች የኔን ድምጽ አልወደትም አውቃለሁ፣ ግን አንተም በፊት ለፊት ስትናገር አደነቅኩ። አይሰማኛለሁ። አንተ ጋር የሚናገር ድምጽ አለ? ሬዲዮኑ ራቅ ብትል አይ ዶንት ኖ።
የለም እኔ ጋር ድምጽ የለም።
ኦኬ ምንም ችግር የለም። ስዩሜ ባለፉት ሳምንታት ስለዚህ ስለንትኑ ብዙ ተወያይተን ነበር። ያለበትን ሁኔታ አንድ ሁለት ወጣት ልጆች እንደሞቱ ህፃናት ልጆች እንደሞቱ ነግረን ነበር። በምግብ ምክንያት ምግብ አጥተው ፍራፍሬ ሲበሉ የተመረዘ ፍራፍሬ በልተው ሞተዋል ብለን ነበር። እስቲ ድገምልን ስለሱ ጉዳይ።
አይ እዛ አካባቢ ረሃብ አለ፣ በጣም ኃይለኛ ረሃብ አለ። ማለት በተለይ አሁን ወሎና ጎንደር ጦርነቱ ከትግራይ ጋር በነበረው ጦርነት ብዙ ተጎድቷል እና ትልቅ ረሃብ ነው ያለው። እንደውም ትናንትና ነው ከትናንት ወዲያ ቮይስ ኦፍ አሜሪካም እንደተናገረው ትልቅ ረሃብ ገብቷል ለዛ። ስለዚህ እነዚህ ልጆች የሚበሉት ሲያጡ ዝም ብለው ያገኙትን የጫካ ፍሬ እንደዚህ ይለቅማሉ እና እየለቀሙ ሲበሉ ያ ነገር ብዙዎቹን አሟቸው ነበር፣ ግን ሁለቱ ሊተርፉ አልቻሉም፣ ሞቱ።
ስንት ልጆች ነበር እናንተ ባለፈው የነገርከን በማደጎ ለማሳደግ የሞከራችሁት?
46 ልጆች ነበሩ። እንግዲህ አሁን ሁለቱ ሞተዋል፣ 44 አሉን እና አዎ ያን ያህል አሉን። ጠቅላላ ልጆቹ የዛ ይሄ ወላጅ የሌላቸውን ነው እነዚህ 46 ያልሁ፣ ግን ጠቅላላ 240 ናቸው ህጻናት ልጆች። ከነዚህ ውስጥ እኛ ወላጅ የሌላቸውን ነው የወሰድነው። ሁለቱን ወላጆቻቸውን ያጧሉ አንዱን ወላጆቻቸውን ብቻ ያጣሉ እና አሁን የሚኖሩት ምንድነው አብሯቸው ከተሰደደው ሰው ጋር ነው የሚኖሩት ከምዕራብ ወለጋ ዞን ግንቢ ወረዳ ቶሌ ቀበሌ ወይም ከቄለም ወለጋ መቻራ እና ከእንደዚህ አይነት ከምስራቅ ወለጋ ዞን ከዚህ ከተሰደዱት ጋር ነው አብረው የሚኖሩት ጎረቤትም ዘመድም ሊሆን ይችላል ግን ሁለት ያጧሉ አንድ ብቻ ወላጃቸውን ያጧሉ
አይ በጣም ጥሩ ዘውዲቱ ገብታለች ይሉኛል ቴክኒሻኖቹ ሰላም ዘውዲቱ
እኔ ስለኛ ማለት
ነው ደና ደና እንግዲህ ያው ከስዩም ጋር እየተወያየን ያለ ነው ባለፉት ሳምንታቶች ያደረግናቸውን ውይይት በተመለከተ ነው እነዚህ በተለያዩ የኦሮሚያ አካባቢዎች ወላጆቻቸው በግፍ የተገደሉባቸው ህጻናት በስደተኛ ካምፕና በችግር ወሎ አካባቢ የሚኖሩትን ለመርዳት እናንተ በየወሩ 250 ክራውን እየተከፈለ ያንዳንዱ ዚያለ ኢትዮጵያዊ አንድ ወጣ ህጻን ልጅ እንዲያሳድግ ባላችሁት መሰረት ይሄን ጉዳይ አንስተን ነበርና በዚህ አጋጣሚ አንድ አድማጭ በጣም በጣም እግዚአብሔር ያክብርልን ደውለው በኔ በኩል ምን አሉኝ አህመድ ይሄውኔ 3000 ክራውን ያንድ አመት ባንተ በኩል አስገብቻለሁ እንደሚሆን አድርግልኝ ብለው ለኔ 3000 ክራውን ልከውልኛል በኔ ኤስኤምኤስ አድርገዋል ስዩሜ ነግሬያለሁ ይሄንን
አዎ አዎ
ይሄንንም
አትታከለች
አትረክባቸዋለሁ ይሄን 3000 ክራውን የኚህ አድማጭ ያስገቡትን አስረክባቸዋለሁ ዲቴይሉን ማለት ዝርዝሩን የልጆቹ የልጁን እንግዲህ 3000 እንደገባኝ የአንድ አመት ነው አዎ እሱን ያንድ ልጅ ነው ኚ ሰው የከፈሉት እግዚአብሔር ይባርካቸው የልጁን ወይም የልጅቷን እንዲያሳድጉ የሚተመረጡትን ልጅቷን ወይም ልጁን ስም አድራሻ ዝርዝሩን ለሳቸው እኔ አደርሳለሁ ለኔ ትሰጡኛላችሁ እኔ አደርሳለሁ ገንዘቡን ከኔ ለእናንተ አዞራለሁ ዛሬ እንድንወያይ የፈለኩት ባለፈው አይ ቲንክ እኔም ትንሽ ሚስ አንደርስታንዲንግ ነበረኝ እንደገባኝ ከሆነ ምክንያቱም በሬዲዮ ላይ ስናገር እኔም ያልኩት ምንድነው ለአድማጮች እንደውም አንድ አድማጭ በቀጥታ ደውሎ ችግር የሆነው እኮ በሬዲዮ ላይ ነው የተናገረው ችግር የሆነው ትርታሬ እንትን ያለው ገንዘቡን ለልጆቹ በቀጥታ ማስገባት አለመቻሉ ነው ሲል እኔ ደግሞ የመሰለኝ የነበረው ከስዩም ጋር ስናወራ ገንዘቡን ለሞሬሳን ሳይሆን ምናስገባው በቀጥታ የልጆቹ አካውንት ተከፍቶ በየልጆቹ አካውንት ነበር ብዬ ነበር በሬዲዮ የተናገርኩት ግን በመሃሉ ይሄንን የ3000 ክራውን መምጣት ስነግርህ ስናወራ አይ መጀመሪያ ገንዘቡ በእኛ አካውንት ገብቶ ወዘተ ወዘተ ብለኛልና እሱን ነገር የበለጠ ብታስረዳና ህዝቡ በደንብ እንዲገባው ብታደርግ ያልተሳሳተ ኢንፎርሜሽን እንድንሰጥ የተሳሳተ ኢንፎርሜሽን እንዳንሰጥ በዚህ አጋጣሚ ግን የኢትዮጵያ ድምጽ ሬዲዮ ይሄ የሰብአዊነት ጥያቄ ስለሆነ በተለይ ደግሞ ህፃናት ነፍስ ማያውቁ በማያውቁት በደል በማያውቁት ወንጀል የሚቀጡበት ምክንያት የለም ብለን ስለምናም እነዚህን ደግሞ በተቻለ መጠን መርዳቱ የሰብአዊነት ትልቁ ብለን ስለምናምን ሬዲዮኑ በግሉ ይሄን ጉዳይ አጥብቆ ይከታተላል ሞረሾችም ለዚህ በጣም ፍቃደኛ ናቸው በጣም ደስተኛ ናቸው ብዬ ነው ገምተው ለአድማጮቻችን ግን ምንም አይነት ጥርጣሬ ቢኖር ሬዲዮኑ አስቀድሞ ሪአክት እንደሚያደርግ እንነግራቸዋለን በዚህ ጉዳይ ላይ እኛም እምነት አለን ልክ ሞረሾች እምነት እንዳላቸው እኛም እምነት አለን እስቲ ከዘውዲቱ ልጀምር እንዴት ነው ያሰባችሁት እኔ ባለፈው የተናገርኩት ስህተት እንደሆነ እንዴት ነው ትክክለኛው
አመሰግናለሁ አህመድ ብዙም አልተሳሳትክም ምንድነው ገንዘቡ ቀጥታ ለነሱ አይልኩትም ማለት ነው እንጂ ገንዘቡ ቀጥታ ለመግባቱ ማረጋገጫ ቆይ ከመጀመሪያው እንደዚህ በነገር ይችላል እቺ 250 ክራውን ብዙ ላትጎዳት ይችላልሽ። ከዚህ ግን አስበው ላይ ልኩት ይችላሉ፣ ላይ ደርስ ይችላል። ወደ ኢትዮጵያ ለመላክ ይሄን ያልከባድ ነው። እኛም ደግሞ እናሳድጋለን ካሉ በኋላ በተለያየ አጋጣሚ ቢቀር ልጆቹ ሊቸገሩ ይችላሉ። ስለዚህ ለእኛ በአውቶ ጅሮ እያሰቡልን እኛ እዛ በሰዎቹ አካውንት እንዲገባ እናደርጋለን። ሰዎቹ ልጆቻቸውን እኮ ይረከባሉ። ስልክ ቁጥር ይሰጣቸዋል፣ አድራሻ ይሰጣቸዋል። ከፈለጉ በግላቸው መጠቀም ይችላሉ። ተጨማሪ ነገር ደብተር መግዛት ይችላሉ። አላቅም ብቻ የሚያስፈልግ እንደ ልጃቸው ማለት ነው። ይሄኛው ግን በመደበኛ የሚሰጡት ገንዘብ ስለሆነ በእኛ በኩል ይተላለፍላቸዋል ማለት ነው በየአካውንታቸው። ይህን ግን ልጆቻቸው ስለሆኑ እናትና አባታቸውን ቸክ እንደሚያደርጉ ዘመዶቻቸውን ቸክ እንደሚያደርጉት የሚነጋገሩበት ነገር ነው። እኛም እንፈልጋለን እንደገና ኮሚቴ እንዲቋቋመም እንፈልጋለን፣ የወላጆች ኮሚቴ። ይሄ ኮሚቴ
ማለት ምንድን ነው? የወላጆች ኮሚቴ የት ነው
የሚቋቋመው? የወላጆች ኮሚቴ ለምሳሌ አሁን እነዚህ በመጀመሪያ ያሰብናቸው እንቀጥል እንችላለን፣ ግን እነዚህ ያሰብናቸው 46 ልጆች ከሞሉ
44 ሆኖ አሁን ሁለቱ ሞቱ ነፍሳቸው ነው።
ሁለቱ ሞቱ ተብሏል፣ ግን በደንብ የተረጋገጠ ነገር የለም። ልጆቹ እንደሞቱ በጣም ማረጋገጥ አለብን።
ኦኬ፣
ሁለት ልጆች እንደሞቱ ሰምተናል፣ ግን እውነት ወላጅ የሌላቸው ናቸው ወይስ እነዚህኞቹም እርግጠኛ አይደለሁም። እኔ በበኩሌ እንደምታየው ደግሞ ሰሞኑን እዛ አካባቢ ጦርነት ስለነበረ ይህ መቼም ፈርዶባቸዋል። ከዛ ሲያወጧቸው ወደዚህ ደግሞ ሰዓት ውስጥ ገብተዋል እና ስልክ አይመልሱም ነበረ። አሁን ለማንኛውም በአውቶ ጅሮ እኛ ከአሁን በፊት እዚህ ሀገር ሆነን ልጆች አሳድገን እናውቃለን። ዩኒቨርሲቲ ተማሪዎች ልጅ አሳድጉ ብለውን ያኔ ኑሮ ደህና ነው በአካውንት እናስገባለን መቶ ምናምን ክራውን ሁሉ ጊዜ በአውቶ ጅሮ ይገባል። እኛ ግን ስልካቸው ስማቸው ይሰጠናል። ደብዳቤ እንጸጸፍ ነበር ከነዛ ልጆች ጋር። በዛ መንገድ ነው ያሰብነው። ኃላፊነት የሚወስድ አንድ ድርጅት መኖር ስላለበት ግን ከወላጆች ጋር ግን እንወያያለን። ምንም
ወላጆች ስትይ አገር ቤት ያሉትን ነው የምትይው?
አይደለም አይደለም፣ አሳዳጊዎች ማለት ነው። ይቅርታ፣ አሳዳጊዎቹ ጋር አሁን በዙም እንወያያለን ብለናል። እንዴት ብናደርግ ይሻላል የሚለው
እዚህ ያሉትን ነው የምትይው?
አዎ፣ እናንተን ማለት ነው።
ኦኬ ኦኬ። እንዴት ነው የምትመርጡት?
የተለያየ ሀሳብ በአሳዳጊነት የሚመጣው ነገር የበለጠ ሊያጠናክረው ስለሚችል ሀሳብ እናሰባስባለን ብለናል ከእናንተ ጋር በሚቀጥለው ሳምንት።
እኔ በእኔ በግሌ በጣም ማንኛውንም እንትን እደግፋለሁ። እርዳታ ስትሰጥ ምንድን ነው የሚለው ብዙ ኮንዲሽን ማስቀመጥም የለብኝም ብዬ ነው የማምነው። ዋናው ለእኔ ለህሊናዬ ደረሰም አልደረሰም ህሊናዬን እንትን ለማለት ነው፣ ለማስታገስ ነው። ከዚህ አይነት በደል አትሊስት ትንሽ በመርዳት ህሊናዬ ሰላም ይሰጠኛል ነው እንጂ ይሄ መጥቶም ሄዶም እኔንም አይጎዳ እነዛንም ምናልባት እንደው ካለችው እንትን ያድናቸው እንደሆነ እንጂ ቋሚ እንትንም የሚሆን አይመስለኝም። ግን ዋናው የራሴን ህሊና ትንሽ እንትን ለማለት ነው። እና የምታደርጉትን በሙሉ እኔ እደግፋለሁ። በእኔ በኩል ግን እንዴት ነው ይሄ ነገር? ምንድን ነው በ250 ክራውን አንድ ወር እነዚህ ህጻናት ነው አንድ ህጻን በ250 ክራውን ምንድን ነው የሚደረገው? ምን ማድረግ ይቻላል?
ስዩም ትናገራለህ።
እሺ፣ አይ የ250 ክራውን አመት አንተ እንደውም ለአንድ ልጅ ነው ያሰብከው። እነዚህ ወላጆች እኮ አሁን አንድ ወላጅ አንድ ልጅ ሲቀበል ልጁን ብቻ አይደለም የሚቀበለው ቤተሰቡን ጨምሮ ነው። እና አንዳንዱ ቤተሰብ አራት አምስት ቤተሰብ ነው። ስለዚህ ይቺ 250 ክራውን መቼም ለልጁ ነው ተብሎ መጥቶ ልጁ ብቻ እንትን አይሉትም። እንትን ይላል ድምፅ እንትን ይላል
እና ይትቀጥል ቀጥል።
ስለዚህ ይቺ 250 ክራውን እርግጥ ነው በጣም ትንሽ ነች፣ ግን ለቤተሰብ መሆኑን ሰው ይወቀው፣ ቤተሰቡንም ጨምሮ ነው አብሮ የሚረዳው። ምን ትገዛለች? እኔ በጣም ትንሽ ነች፣ ግን ከምንም ይሻላል። አትሊስት ህይወታቸውን ለማቆየት ይረዳል ብዬ አስባለሁ።
ዘውዲቱ፣ ለምንድን ነው 250 ክራውን ብላቸው ወሰናችሁት? ምንድን ነው? ምን ካልኩሌሽን ነው?
በጣም በጣም ጥሩ። እዚህ ሀገር እንደምታየው አሁን ይሄ ኢትዮጵያዊው በተለይ አማራው የሆነ ኢኮ ነገር ይሰማል።
ግድ የለም ቀጥይ፣ በደንብ ይሰማል ድምፅሽ።
በተለይ በተለይ አማራው ከፍተኛ የሆነ ወጭ ነው ያለበት። በተለያየ መንገድ የተፈናቀሉ ዘመዶች አሉ፣ በረሃ የገቡ ዘመዶች አሉ። መቼም በየቤታችን እናቀዋለን እንዴት እንደሆነ እና ዞሮ ዞሮ ሁሉም ወጪኛ ከሆነ ድረስ በዚህ ከምንም ይሻላልና ምንም የሌለው ሰው መቼም 250 ኢትዮጵያ ሲመነዘር እንደው ትንሽም ቢሆን ከዚህ የተሻለች ስለሆነች በዛች እንዲተዳደሩ ነው። አይ ያን ሳልካል ደግሞ እንደተባለው ወላጆቹ ተስማምተን እንጨምራለን። ግን አሁን ለምሳሌ አንድ ሰው አሁን በአጋጣሚ አንተ በምትወስደው ቤተሰብ ስድስት ልጅ ካለ ጉድ የለም እኔ 400 ባረግ ካልክ ተስማምተህ አንተ ታደርጋለህ ማለት ነው። ያን የምትወስነው አንተ ነህ። እኛ ግን ጾም እንዳያዱ ዳቦ እየበሉ እንዲኖሩ ብቻ ነው እና ያሰብነው ካልኩሌት ያደረግነው በዛ መንገድ ነው።
ስለዚህ ምንም ተጨባጭ የሆነ ካልኩሌሽን ሰርታችሁ ሳይሆን እንደው ከምንም ይሻላል 250 ብላችሁ ነው ማለት ነው። በነገራችን ላይ አንድ ልጅ አንድ ሰው ሲወስን ለዛ ልጅ ወይም ለዛች ልጅ 250 ከፍላለሁ ብሎ ሲወስን 7 8 ከሆኑ ያ የታሰበው ልጅ ምንስ ምንም ባይደርሰው
እዚህ ላይ እኮ እነዚህ ሰዎች ሳይኖራቸው አታድጓል። ለምሳሌ አንድ አክስት አራት ልጅ እሷ ቢተርፋትና አንድ የማች ልጅ ቢኖር ምንም በሌላትም ማህያ በጣችን ማስቀምጣለች። ስለዚህ አንቺ ልጆች እንዳይቀምሱ አይባልም። ይሄን ማሰብ የሚችለው እንግዲህ የሚያሳድገው ሰው ነው ማለት ነው ኃላፊነት የሚወስደው። በጣም ከባድ ነው ይሄ።
በጣም ጥሩ። እንግዲህ ምንድነው ይሄ 250 ክራው ለአንድ ልጅ ብቻ ሳይሆን ለጠቅላላ በዛ ልጅ አካባቢ ላሉ ልክ እንዳልሽው ምንም የሌላቸው የምታሳድገው ሴት ወይንም የሚያሳድገው አባት ምንም ሳይኖረው ውሃ ያጠጣ ሁሉንም ያኖር ነበር። አሁን ያችን መደጎምና እንደምንም ተቃምሰው አብረው እንዲኖሩ ለማድረግ ነው ማለት ነው። ስዩሜ ምን ትላለህ?
አዎ እንደዛ ነው። ከዛ በኋላ ወላጆች እዚህ ያሉ ወላጆችና እዛ ያሉ ወላጆች ሲገናኙ ደግሞ ራሳቸው ይወስናሉ እንዴት እንደሚያደርጉ። ግን ዋናው አሁን እንዳለችው ዘውዲቱ አንተም እንዳልከው ነው።
ኦኬ ይሄን ነገር ወላጆች እዚህ ያሉት የሚያሳድጉትና እዛ ያሉት ወላጆች ይገናኛሉ ያላችሁኝ መሰለኛው።
አዎ
እንዴት ነው የምታደርጉት? እንዴት ነው የሚገናኙት?
ስምዝርዝርና የልጆቹ ስምዝርዝር ያሳቅ። አሁን ለምሳሌ እንደሆነ ምን አንድ ሰው ለምሳሌ ልንገር፣ አንድ አብዱ አሊ አህመድ የሚባል ወንድ ልጅ የ14 ዓመት ልጅ የሁለተኛ ክፍል ተማሪ ዘይነባ ሙሄ የሚባሉ አሳዳጊ ያሉት እዛ ቤተሰብ ውስጥ 4 ሰው አለ። ስልክ ቁጥር አለ።
ኦኬ
6 ሰው ያለው አለ። 7 ሊኖር ይችላል፣ 2 ሊኖር ይችላል። እንግዲህ እንደዛ ነው።
እንዴት ነው ይሄ
ዘይነባ ሙሄ ጋር መገናኘት የወላጅ ኃላፊነት ነው ማለት ነው። መደወል እንዴት ናችሁ? ምን ደረሰ? ገንዘቡ ደረሳችሁ ወይ? መጣጣፍም ይቻላል። ትንሽም ደግሞ በአልፎ አልፎ በተወሰነ ጊዜ ደውሎ ቼክ ማድረግ ይቻላል ብዬ አስባለሁ።
ስለዚህ ስልክ እዚህ ያለው ወላጅ ወይም አሳዳጊ ስልክ ያገኛል ማለት ነው?
አዎ ሁሉም ስልክ የላቸውም። አንዳንዱ ለምሳሌ የተወሰኑ ተወካዮች አሉ፣ የተፈናቃዮች አስተባባሪዎች አሉ። አንድ አስተባባሪ ለምሳሌ ምን አሉኝ፣ እርሶስ እንዴት ነዎት ምናምን አልኳቸው። አልሐምዱሊላህ እኔን እዚህ ሚስት እንኳን አልሞተችም፣ ጥይቱ ሰውነቷ ውስጥ ሆኖ ሳይወጣ አለች በህይወት። አንዱም እዛው ጥዬ መጥቻለሁ፣ ሞቶባቸዋል ማለት ነው። እኛ ግን አለን አሉ ማለት ነው። እኚህ ሰውዬ የብዙ ሰው ስልክ አላቸው። ለምሳሌ እርሳቸው እንደ ተወካይ ናቸው። ከዛ በኋላ ግን አንድ ወላጅ አሮጌ ስልክ መላክ ይችላል፣ እውነት ለመናገር ከሆነ
ለዚህ ለ250 ክራውን ብሎ ይሄን ያህል ጭንቅም ራሱ እንደው ሰጠሁ ለማለትም አይቻልም። ኧረ በጣም ቀላል ነው። በነገራችን ላይ ምንድን ነው እሱ አንድ ነገር ትዝ ያለኝ ስታናግሪያቸው አልሐምዱሊላሂ እኔ ደህና ነኝ ወዘተ አሉ ያልሽው የኢትዮጵያ ሕዝብ በቃ ሁሉ መከራ እየደረሰበት ተመስገን አምላኬ እግዚአብሔር ይመስገን ሁሉ ደግ ነው እንዴ አይ አልሐምዱሊላህ ሁሉን ያመሰገነ የሚኖር ምስኪን ሕዝብ ነው ይሄንን ሕዝብ መርዳት ካልተቻለ ሰው መሆኑ ራሱ እኔ ያጠራጥረኛል እንደዚህ አይነትን ሕዝብ መርዳት ካልቻለን እኛው ከዛው ወጥተን በጣም ነው የሚያሳዝነኝ ግን አንድ ደግሞ የገረመኝ ነገር ምን እንደሆነ ታውቂያለሽ ይሄ ልጅ አሁን የጠራሽው ልጅ ያባቱ ስም አህመድ አሊ ና ያልሽው አይደለ
ቆይ ሊያውስኪ አንተ ልጅ ወጣን
ነው አው ምንድነው ስሙ ማነው ስሙ
አብዱ አሊ አህመድ
አሊ አህመድ አትሊስት ይሄኛው ይሻላል ማን ነው አቶ አብይ ምንድነው አብይ አህመድ አሊ ነው ስማቸው
አሊ ነው
ዳዳ ጀርመን ላይ ይሄ አባቴ ነው ምናምን ብሎ ተናገሩ እኔ ተቀረቁ ማለት እንዴ ይሄ ነገር ምንድነው ስሜን ልቀይር እንዴ ያስጠይቀኝ ነው ይሄንንም ልጅ ወገን ያስብለኝ ነው ብዬ ፈርቼ ነበር እንግዲህ ምን የምታቀርቡት ያው እንግዲህ እንደነገርኳችሁ አሁንም ዘውዲቱም ሰምተሻል ላንተ ነው የነገርኩ አንድ አድማጭና ሀገሩን የሚወድ ህዝቡን የሚወድ ኢትዮጵያዊ አይ ሆፕ ያዳምጠኛል 3000 ክራውን በኔ በኩል ልቋል የሱንም አስገባላችኋለሁ እኔ እንደማየም በኋላ ሌሎችን አድማጮቻችን 250 ክራውን እኔ ቃል ገባላችኋለሁ ምንም ጥቅም የላትም እዚህ ሀገር ምንም በዚህ በኢንፍሌሽኑ በምኑ ዜሮ ነው አገራቸው ግን አንድ ምስኪን ትንሽ ኢትዮጵያዊ ልጅ ትረዳላችሁ ትንሽ አማራ ልጅ ከሞት ታድናላችሁ ቤተሰቡን በሙሉ ትረዳላችሁ ያችን 250 ክራውን አፍናችሁ እዚህ ብትይዟት ምንም እናጠራቅማት ብትሉ እንትኑ ይበላዋል ኢንፍሌሽኑ ይበላዋል ብታጠራቅሙት ዋጋ የለውም እቃል ግዛ ብትሉ በ250 ክራውን ምን ነው የምትገዙት እኔ በቢራ ነው ወጣቱ ቢራ ስለምጥ በቢራ ነው ማስበው ምን 10 ቢራ ይጠጣል አይጠጣም በወር ውስጥ ስለዚህ ያችን ሰጥቶ ህሊናን ማዳን ይሻላልና እርዱላለሁ በመጨረሻ የምትናገሩት መልእክት ካላችሁ ተናገሩና እንለያይ ወገኖች በተራ ከዘውዲቱ ጀምር
እሺ እኔ የምናገረው ሌላ ነገር ነው ያልታዘብኩትን እኛ በዚህ እነዚህ ዘመዶቻችን መከራቸውን ፍዳቸውን የሚያውት በዚህ አገዛዝ ምክንያት ነው ይሄን ደግሞ የሚያደርገው አብይ አህመድ የተባለ ወንጀለኛ ነው ኖቤል ፕራይስ ሳይገባው ተሰጥቶታል አሁን ይነጠቅ ሚል ሰላማዊ ሰልፍ እናደርጋለን ኖርዌይ ኦኬ በስዊድን አቆጣጠር ኖቬምበር 17 ነው እዛ ከ14 ሰዓት እስከ 16 ሰዓት ፈቃደኛ የሆናችሁ ተከታተሉንና ተቃውማችን እናሰማ ነጠቁትም አልነጠቁትም እኛ ግን በኢትዮጵያዊ ግዴታችንን መወጣት አለብን እላለሁኝ አመሰግናለሁ ዋናው መሰረቱ እሱ ስለሆነ ነው ችግራችን
ኖቬምበር 17 ነው ያልሽው አዎ በጣም ጥሩ ስዩሜ ያንተ መልእክት
ይሄንን ነው እዛ እንግዲህ አዎ ኖቬምበር 17 እንገናኝ ከዚህ በፊትም መጀመሪያ ሲሰጡት ሲያስቡም ይሄ ሰው አይገባውም ብለን ነበረ ሲሰጡትም እዛ ሄደን ሰላማዊ ሰልፍ አድርገን ነበር እና ቀጣይ ነው ይሄ
በጣም ቆንጆ እንግዲህ በምትሰሩት በሙሉ መልካም እድል እንመኝላችኋለን ሰላም ጤና ለእናንተ እየተመኘን ጤና አስጥልን እንላችኋለን ጤና አስጥልን
አሜን በጣም እግዚአብሔር ይስጥልን አሜን እሺ
ሰላም
አሜን ሰላም
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምፅ ሬዲዮ ነው። ከዚህ በመቀጠል ደግሞ ፍራሽ አዳሽ የተሰኘው አርቲስት የመድረክ ሰው ያቀረበውን ትዕይንት እናሰማችኋለን። ከዛ በኋላ ስለ አዲስ አበባ ውይይት ይኖረናል። በድጋሚ ግን አሁንም የሴፕቴምበር 4 የቅዳሜ በቮርበሪስ ፕላን 44 የኢትዮጵያን አንድነት ማህበር ሎካል ውስጥ የሚደረገውን የኢትዮጵያ ድምፅ ሬዲዮ የስራ አስኪያጅ ምርጫ እንድትሳተፉ በአክብሮት በትትና እንገልጽላችኋለን። ስብሰባው ከ13 ሰዓት ጀምሮ ቅዳሜ ኖቬምበር 4 የሚካሄድ መሆኑን በዚህ አጋጣሚ እየገለጽን በሰላም ያገናኝ እንላለን። ፕሮግራማችን እስከ ፍጻሜው ድረስ ተከታተሉ። ከዚህ በመቀጠል አሁን የፍራሽ አዳሽን ጨዋታ እናሰማለን።
ወይ ጉድ! ቆይ ትንቢት ብላ ንግርቱ ይቅር፣ ምሳሌ አነጋገር ሁሉ ይድረስብን። ከምን የዋለች ምን ተምራ መጣች አሉ። መንፈስ እኮ ጠጅ ቤት ሰደበን። እኛን የጠጅ ቤት ምርኮኞች አይለንም። ለሻምበል አግዞ መንፈስ እኛን ስም አወጣልን። የእድር ቤት ቋንቋ ተጠቅሞ ምን አለ? እናንተ ቅርብ ወራጆች አለ። ሾርት ሚሞሪን ተርጉሞት እኮ ነው መንፈስ እናንተን እንዲህ ካላችሁ እሱ ምን ሊባል ነው? አረ ያልከ
በምሳሌ ነግራለሁ።
የታችኛው ሰፈር ሊቀመንበር በሚዲያ እንግዳ ሆኖ አሉ ኢንተርቪው ተደርጎለት ቃለ ምልልሱ ወደ ህዝብ ጋር ተመልካች ጋር ደረሰ። የሀሳብ መስጫ ሳጥኑ የለም እዛ ላይ እንዳለ ያለው ህዝቡ በሙሉ አንድ አይነት አስተያየት ነው የሚሰጠው። አንተ ደደብ ይላል። እናቴ ይህንን ያነበቡ የሊቀመንበሩ የበታቾችና አሽቃባጮች ተናደው ጠበቁታ ሊቀመንበራቸውን ለማጽናናት ሰውን ለመውቀስ። ጌታዬ እንዴት እርሶን የመሰለ ሰው እንዴት ደደብ ይላሉ ሲሏቸው ሊቀመንበሩት እኔን ደደብ ካሉ እናንተ ምን ሊሏችሁ ነው አሉ። ግድ የለም መንፈስሻ፣ ያንቺ ጉዳይ። ለምን በዓል የተሸጠ አሽከር ሁሌ በዓል ይመስለዋል ነው። ግድ የለም የጠጅ ምርኮኞች አለ። ጠጅ ድሮ አሉ ይቀመማል ነው የሚባለው፣ ከዛ በሂደት ነው ይጣላል የተባለ። እንዴት መሰለ ታሪኩ፣ ድሮ አሉ ድሮ ጠጅ የቤተ መንግስት ብቻ መጠጥ ነበረ፣ የሹማምንት ሰፊው ዘ አይጠጣም። በጥብቅና በህግ የተከለከለ ነው፣ ያስቀጣል። አንድ ምስኪን የሰፊው ህዝብ አባል ሲጠጣ ተይዞ ቀረበል ለፍርድ። አተ እንዴት ነው በዚህ ድፍረት ህግ ተላልፈ ጠጅ የጠጣው አሉት ዳኛው። አረ ጌታዬ በጣም ጠምቶኝ ነው አለ። ጣሙ እንዴት ነው አሉት ዳኛው።
ህዝብ አባሉ ምን ቢል ጥሩ ነው?
ጥሚቆርጣል ጌታዬ አለ። ስልጣን ጥሚቆርጣል እንደ ጠጅኩ። ከዛ በኋላ ነው ሹማምንቶቹ ያው ወደ ህዝብ ሄዷል ብለው ጠጅ ይጣላል አሉ። ሰፊው ህዝብ ደግሞ ምን አለ? ስካሪ ይጥላል ማለት ጀመረ።
ግድ የለም መንፈስሻ እድል አግኝታ እኛን ለመስደብ በቃች።
ምንም ሌላ ምክንያት የለውም እኮ። ምክንያቱ ምን መሰለ? አንድ ዜና ሰማን። ጠጅ ቤቱስ ምን ይላል? በተለያዩ ችግሮችና ምክንያቶች የተፈናቀሉና ችግር የደረሰባቸው ወገኖች የተለያየ ቁሳቁስ በእርዳታ ልብስ፣ ምግብ ምናምን እንዲሁም በድጋፍ ገንዘብ ተሰባስቦ በስርጭቱና በማከፋፈሉ ዙሪያ እገሌ የሚባል ባለምንትስ ኮከብ ሆቴል ውስጥ ባለድርሻ አካላት ተሰበሰቡ ይላል። እኛ ምን አለ ይሆን ባለዜና የህዝብ አስተያየት ተቀበልና ወይም አንዳንድ ነዋሪዎች ገለጹ ብለ እናስገባልን አሉ። አሁን ያሉት እንትን ድጋፍ ተሰበሰቡ ሲሆን ማለት ያለብህ በየደረጃቸው የተገኘውን ድጋፍ ተከፋፈሉ ነው የሚሆነው። እንደውም ከፈለክ ይሄ ጥርት ባለ መልኩና ህብረተሰብ ተኮር በሆነ መልኩ አበል ፈረሙ በልበት አለን። በዚህ ተበሳጭቶ ነው የሰደበን እኮ እናቴ። በስብሰባው ላይ ተካፈሉ የተባሉት ሰዎች እኮ አይደለም ድጋፍ ሊያደርጉ ቀርቶ ምክር መስጠት የሚያጎድል ነው የሚመስላቸው። ቶ ልምዳቸውንማ አይነግሩም። ወንድሜ ከተሰበሰቡት ሰዎች መካከል ዋና ዋናዎቹ ምን መሰለ? ሻምበልና የበታቾቹ አሉ። አረ ከሰፈሩ ነዋሪዎች የወጣጡት መካከል ግንባር ቀደም ሚና የሚጫወተው ማን ነው? መንፈስሻ
ወንድም፣ የሁሉ ነገር ዋጋ ተተምኖለታል። ይሄ እንደዚህ አይዞ አይዞ መባባል ዋጋው በጣም ከባድ ነው ወንድሜ። እዴ እንደዚህ እቅፍ አርገ እኔን ምናምን አታስበው፣ የሚቀመስ አይደለም። ይኸውልህ እንደዚህ እንባ ማበስ የራስ አይደለም የሌላ ሰው የራስ እጅ ለእቅፍና ለአይን ርቋል። ይኸውልህ የዚህ ሰፈር አንድና አንድ የህይወት መመሪያ ምን እንደሆነ ታውቃለህ? አትቸገር። የፈለገ ቢቸግርህ እንኳን ሌላ ምንም የለም። አበቃ። አንዱ አሉ በጨለማ እየሄደ ነው አሉ፣ አንተ አትፈራም እንዴ ምናምን ሲሉት እንደዚህ ገለጥ አድርጎ ሽጉጥ አሳያል። ይሄ እያለ ምን አለ ጓደኛውን ቢለው ጥሩ ነው ወንድም፣ ያ ሽጉጥ አያድንም። የሚያተርፍ ምን እንደሆነ ታውቃለህ? አለመያዝ ነው አለ። አትያዝ ወንድሜ፣ ቸግሯል። ከቸገረ ዋጋ ይተመንላል። አይደለም ለንብረት ለሰውነት ራሱ ዝቅ ያለ ዋጋ ታገኛል። ነፃ ዋጋ ካገኘ እድለኛ ነው። ይኸውልህ እንዴት መሰለ የሚሆነው፣ በስንት መከራ የምታገኘው እኔ ማስተዛዘን የለ በስንት መከራ እንዳታገኝ ሎተሪ ሎተሪ እንኳን ያለ ማስተዛዘኛ ነው የምትፍቀው። ይሄ ድሮ በየኮርኪው ላይ የምታገኘው የለም ነፃ እድል የሚለው ጥሩ እድር ካለ እሱን የምታገኘው። ሞተ የሬሳ ሳጥን ሲከፈት ነው ነፃ እድል የሚል የምታገኘው። ጥሩ እድል ከሌለ ሬሳ ሳጥን ሲከፈት እንደገና ይሞክሩ ይልና ያለ ሳጥን ትቀበራታል። አረ ሁሉም ሰው የሚለው ምንድን ነው? ከቸገረው ሰው ላይ አገዛም እንዴ ዋጋው እኮ ርካሽ ነው ይላል። አንተ ተቸገር እንጂ ዋጋው የረከሰ ነው። አረ እባክህ ይሄ እኮ ዋጋው እንደዚህ አይደለም ብትል ገዢ ምን ይላል መሰለ? ምነካ እኮ ፈልጌው አይደለም፣ ይህን ያህል ተፈላጊ የሆነህም አይደለም፣ ልርዳህ ብዬ ነው የምገዛ ይላል። ከተቸገርክ መብቱ የገዢ ነው። አንተ የመሸጥና የመሸቀጥ ግዴታ ነው ያለብህ። አንዳንድ ሰው እኮ ከተጠያቂነት ለማምለጥ የሚሄድበት ርቀት ከመፍትሄው በላይ አድካሚ እኮ ነው። ሴትዮዋ አሉ እንዲያል እንደ ተርታውን ካሉ ጎረቤቶቿ ጋር ተጣልተዋል፣ ተቀያይመዋል፣ ተዘጋግተዋል። አንድ ምስኪን የእኔ ቢጤ ለማኝ መጣሉ ቤታቸው ላይ እርዱኝ ስለፈጣሪ ብላችሁ ሲሉ ሴትዮዋ ወጡና በበኩሌ ፈጣሪ ይስጥልኝ አሉ። ስለሌላው አያገባኝም እኮ ነው። ከዚህ ከዚህ የባሰ አለልህ ደግሞ መንፈስ መንፈስ የማማለጣይሽን ጎረቤት ምጣዳቸው እንዴት እንዳሻጣቸው ነግረህ ምስኪን ልጃቸው ሰው ሀገር የሰው ፊት አይታ አጠራቅማ የገዛችላቸውን የኤሌክትሪክ ምጣድ ሲቸግሩ አንድ ቀን ሄድና ማማ ከባድ ቫይረስ መጥቷል ከኮሮና የባሰ አላቸው። ኧረ እባክህ በምን አሉት። በኤሌክትሪክ ምጣድ ነው የሚተላለፈው አሉ። የኤሌክትሪክ ምጣድ ደም ይመጣል አላቸው። ሴትየዋ እንዲሁም ደም ማነስ አለባቸው እና ሌላ ችግር በበሽታ ላይ ወስደ ጣልልኝ አሉት። ወስዶ ወንድሜ መንፈስ ከፈለገ የገዛ ቤትህን አስማምቶ ያከራያል። የሶስት ወር የቤት ኪራይ መቀበሉ አይደለም የሚገርም፣ አከራይቶ የድለላ ኮሚሽን ይቀበላል። እንደዚህ አይነት መሀል ጠሊቅ ብዙ ሰዎች አሉ እዚህ ሰፈር ውስጥ ከዳሮቹና ከጠርዞቹ የከፋ ችግር የሚያመጡ። የዚህ ሰፈር መሀል ጠሊቅነትና መሀል ሰፋሪነት እንዴት እንደሆነ ላሳይ። ጥቁርና ነጭ ምን በመልክ ቢለያዩ እራሳቸውን አዋጥተው ግራጫን ፈጠሩ። ነገር ግን ከጊዜ ሂደትና ከጥቂት ሁኔታዎች በኋላ በእነዚህ ሶስት አካላት መካከል የማንነት ጥያቄ መነሳት ጀመረ። ጥቁሮች ነጮች እኛን የሚያጠፉ ታሪካዊ ጠላቶቻችን ናቸው ማለት ጀመረ። ነጮች ደግሞ ለጥቁሮች እኛን ነፃነት የሰጠናቸው ማለት ጀመሩ። ግራጫዎች ደግሞ እኛ ማንንም አንመስልም አንድ ነን ማለት ጀመሩ። ሶስቱም በየራሳቸው ጽንፍ ይዘዋል። ነገር ግን ሶስቱም በየራሳቸው ውስጣዊ አጀንዳዎች መነሳት ጀመሩ። ከጥቁሮች መካከል አንዳንድ ጥቁሮች እኛ ነን ከጥቁሮች መጉላት ያለብን፣ ሌላው ደብዛዛ ነው አለ። ከነጮቹ መካከል ደግሞ እኛ ፒውር የምንባል ንጹህ ነጮች ነን አሉ። ከግራጫዎቹ ጋር አንዳንዶቹ መስራች ግራጫዎች ነን እኛንን ቀድመን የሰፈር ነው ይላሉ። በትልቁ ግን ግራጫዎች ለሶስት ተከፍለዋል። የመጀመሪያዎቹ ግራ ኤጫ ይባላሉ። ግራ ኤጫ የሚባለው እኛ ተገፍተናል፣ የተገፋንን ኤጭ ተብለን እድል አልተሰጠንም አሉት። ሁለተኛዎቹ ቡድኖች ደግሞ ግራ እጫ እንባላለን። እኛ እጩ ነን፣ ለመሪነት የታጨንን አይደለም። ለመሪነትና ተመሪን በተከታይነት ለመያዝ ሁሉ የመምረጥ እድል አለን አሉ። ሶስተኞቹ በእነዚህ መካከል ያሉ ነው። እኛ ለምንድነው ጥቁርና ነጭ ብለን የምንከፋፈለው? ግራጫነት ወይ ሞት ማለት ጀመሩ። እንግዲህ በዚህ ሁኔታ ውስጥ እያሉ የውስጥ ጉዳዮቻቸውን ትተው ሶስቱ መካሰስ ጀመሩ። ጥቁሮች በግራጫ ውስጥ ያለን ብልጫ እኛ ይሁን ነጮች እኛ ይሁን ግራጫዎች ደግሞ ግድ የለም ሁለቱም ማቻቻል ማገነዛዘብ እንችላለን ማለት ጀመሩ። ይህ ክስ በንጥልጥል እያለ ነው ግራጫዎች ታሪካዊ ጥናት አገኘንና አዲስ ግኝት ደርሰንበታል ብለው መግለጫ ሰጡ። ረቀቅ ያለ እኛ ግራጫዎች በነጮችና በጥቁሮች ውህደት አልተፈጠርም፣ ነጮችና ጥቁሮች እኛ በሰጠናቸው እድል ተጠቅመው ራስን በማስተዳደር እድላቸው ተጠቅመው ነው ጥቁርም ለብቻ ነጭም ለብቻ ሆኖ ከኛ ውስጥ ይወጡታል። እስካሁን ክሳቸው አልተቋጨም። ጎበስ ምን መሰለህ፣ ይሄ እኔ ትልና እኔነትን በብልጠት አዋጣ የሰራው እኛ ከኔነት የባሰ እኛ ሚል ጽንፈኝነትን ይወልዳል። የዚህ ሰፈር ማል ሰፋሪነትና ማል ጠላቂነት እንዴት መሰለ? ማከላይነት ሳይሆን በአንድ እግር ቆሞ ሁለቱም ቦታ መገኘት። ማል ነኝ ብሎ ከሁለት ጎተራ መስፈር። ይሄ ደግሞ እመነኝ ሁለቱንም ጎተራ ያራቁታል። እንደ መንፈስ አይነት ያሉ ማል ሰፋሪዎችና ማል ጠላቂዎችን እንዳታምናቸው። ምን ያረጉሃል መሰለ? እነዚህ ማል ሰፋሪዎች መንፈስ አረል መነሻች የማማልጣይሽን የሟች ባላቸውን ስጦታ የሆነውን የወርቅ ሀብል ቀስ በቀስ እየተመናመነ መጣ። ሀብሉ ምንድነው ሲባል መንፈስሻ እየቀነሰች ትሸጣለች፣ ጆሮ ጌጥ እያለች። አንድ ቀን የጎረቤት ሰርግ ላይ ሊሄዱ ማማልጣይ ሲያዩት ሀብሉ ጠበባቸው። አልገባለ። አረ ጎበዝ፣ አረ ይህ ሀብል እኮ ቀስ በቀስ ጠበበ፣ ምንድነው አሉ። መንፈስሻ ትድፈሎ፣ ይህ አንቺ ነሽ እዚህ ምን እዛ ስርቻ እያስቀመጥሽ ብል በልቶት እንዳይሆን አለ። ወርቅና ብል ማለት ማማለጣሽ ተነቃቅተናል በሚል ፈገግ አሉና፣ ኦ ልክነ የቤቱስ ብል መሆኑ ጠቀመኝ እንጂ ለአምባር አይደለም ለቀለበት አያስቀርልኝም ነበር አሉ። እኔም ምልህ የዚህ ሰፈር መሀል ግን ተሰርቶ ተጠናቋል። ቆይ ግራ ዘመም የምትለው ቀኝ ዘመም የምትለው እንዴት መሀል ሰፋሪ ከሚለው ጋር እኩል ያስፈራል? የእኛ ነገር እኮ ከባድ የሆነው እንዴት መሰለ? መሀል ጠላቂና መሀል ሰፋሪ የሚባሉት እንዴት መሰለ? አሁን መሀል የሰፈሩ አሉ ሳይፈልጉ። እነሱ ከሁለቱም ቦታ የሚተኮሰው ጥይት ተቀባይ ናቸው። መሀል ሰፋሪ ነን ብለው የሚመጡት ደግሞ ወደ ሁለቱም በኩል የሚተኩሱ ናቸው። የመጀመሪያዎቹ የመከራ ከፋይ ሲሆኑ ሁለተኛዎቹ መከራ ከፋፋይ ናቸው። ጤነኛ የሆነ ሰው አካሎቹን በሙሉ በእኩል ያያል እንጂ ምን አባቱስና ሳምባ ጉበት ይኖር እንጂ አንጀት ምን ይሰራል? ዋናው ደም ስር ነው አይልም ካልታመመ በቃ። መሀል ሰፋሪ ነን የሚሉት እንዴት መሰለ? ችግራቸው ለሁሉም ነገር መፍትሄ አለን፣ ለሁሉም በር ቁልፍኛ ነን ይሉሃል። ችግሩ ምን መሰለ? ምንም ችግር የለውም። እጅ ይሄ እጅ በረሃብ ጊዜ ጋግሮ አብኩቶ አጉርሶ ከዛ በኋላ እኔ ነኝ መዋጥ ያለብኝ። እኔ ካልፈጨው መንገዱ ሁሉ ስተት ነው፣ ተክጃለሁ፣ ቃል ባወጣውላቸው ብሎ የገባውን ምግብ ጣቴን ከትቼ ካላወጣው ከዛ ከጥርስ ጋር ግብ ግብ ቡጢ መግጠም ከጉሮሮ ጋር መቧጨር ከጀመረ ውጤቱ ሁል ጊዜ ኪሳራ። አንድ አካል መሆን ማለት ጆሮን ባፍ፣ ሳምባን ባፍንጫ፣ ኩላሊትን በልብ መተካት አይደለም፣ ስርዓት ይዞ ማስቀመጥ ማለት ነው። መሀልነት ማዕከላዊነት ማለት ቋንቋ መሆን ማለት ነው። መግባባት ያወራውን በጆሮ መስማት፣ የሰማኸውን ብለህ በአይን ማረጋገጥ እንጂ መካዳል። የእኛ ነገር እንዴት መሰለ የሚሆነው? መንፈስ እንዳየው የውጭ ሀገር ፊልም አለ አሉ። ድንገት ስገባ ጠጅ ቤት ቁጭ ብሎ የውጭ ሀገር ፊልም በአማርኛ ትርጉም ያያል። የአማርኛ ትርጉሙ ችግር የለውም። እኛ የራሳችንን ታሪክ ሁሉ በትርጉም ካልሰማን በቀር አናምንም። አሁን እኮ ትርጉሙ የታሪኮቻችን ትርጉም ከዋናው ታሪክ በላይ እኮ ማስፈራት ጀምሮ። ብቻ ወንድሜ የፊልሙ ታሪክ ምን መሰለ? በአጋጣሚ ያየሁት አንድ ሰካራም ሰውዬ በመጠጥ ሱስ ምክንያት ቤተሰቦቹን በትኖ መንገር ላይ ወድቆሉ ጎዳና ተዳዳሪ ሆነ። ደግ ሰዎች አግኝተው ሆስፒታል ወሰዱት። ከጥቂት ጊዜ በኋላ ከሰመመን ነቀና ዶክተሩ ይገርማል። አንድ ወጣት በጭንቀት ምክንያት ራሱን አጥፍቶ የሱን ጉበት በንቅለ ተከላ ላንተ ሰጠናል አሉት። ሰውየው ድንግጥ ብሎ እኮ ለኔ አዲስ ጉበት አገኘው በሚገባ ሲል ሰውየውን ቢልጥሩ በቃ ያለ ሐሳብ ልጠጣ ነው ማለት ነው። የኛ ግራም ቀኝም ማህልም የዚህን ያህል ነው አንድ አይነት ይሆናል። ማህል ሰፋሪ ለሁሉም የሚታመም ሁሉን የማይሰማ ከሆነ ምን አይነት ዘዴ ይመጣል መሰለ? ኩላሊት ነው ኩላሊት ሆኜ የኩላሊነትን ክብር ካላገኘው እዚህ ህብረት ውስጥ መኖሬ ምን ይጠቅማል? ጉበት ለሌለው ሰው ሄጄ በጉበት ቦታ ተክቼ ያለ ቦታዬ መገኘት ይሻለኛል ይላል። ይሄ ደግሞ ሁለቱንም ያጠፋል። ይኸውልህ ይሄ ቀስ በቀስ የሚባለው ጥሩ አይደለም። ቀስ በቀሱ እንዴት መሰለች? ሁለት አብሮ አደጎች ናቸው አሉ። አንድ ተምረው አንደኛው ወደቀ አሉ። ትምህርት ብዙም ነው ሰፈሩ ስቆር። አንደኛው ተመርቆ ስራ ጀመረ ዋና ከተማው ላይ። ከዛ ለበዓል ሲሄድ ይሄ ተመርቆ ስራ ሄደው አብሮ አደጉን ይጠይቃል። እገሌ ግን እንዴት ነው እዚህ የሰፈር አስተባባሪ ሆነ እኮ ሲታይ ይሻላል። በሌላኛው በዓል እገሌስ ቀበሌ ገባ። በሌላ እገሌ ወረዳ ተሰጠው። በሌላ ዞን ላይ ቦታ ተከታይ ባለ ሲወድ ክልል ገባ እኮ እሱ። ከዛ ሲል እሱ ፌዴራል አሉት። ከዛ አንድ ቀን ዋና ከተማዋ ላይ ተገናኙና አብሮ አደጎች እንዴ እዚህ ገባ እንዴት ገባ አለው ያኛው። ያኛውን ቢመልስ ጥሩ ነው። ቀስ በቀስ ቀስ በቀስ የተሰራ መሀል ሰፋሪነት ከግራው ከባሰውም የከፋ ጥፋት ያመጣል። እንዴት መሰለ? ግራና ቀኙ ኮረኮንች ነው፣ አያስኬድም ብለ መሀሉን ስትመርጥ እልም ያለ ጉድጓዶ ነው ታገኘዋል። ለዚህ ነው መሀል ሰፋሪነትና መሀል ጠላቂነት መለየት አለበት እዚህ ሰፈር። እንዴት መሰለ? ማዕከላዊነት መሆን ያለበት ይሄ መንደሪንና ሎሚ እንትን ሎሚና ብርቱካን የለ መንደሪን የወለዱት መንደሪን ከእናቱ ብርቱካንና ከአባቱ ሎሚ ተወልዶ ብዙ ጊዜ ጥያቄ ይፈጠርበታል። እና አንድ ጊዜ አባቱ ነው ሄዶ፣ አባዬ ሄድ ለምንድን ነው እኔ እንዳንተ ያልጎመዘዝኩት አለው። አባት ሎሚም እናት አጣፍጣ አለው። ወደ
Addis Ababa bete shakale konjo ni jalle chigoro bete gorbete erndiaw imenyusha በምኞት ቢጓዙን ወዴት ያገኙሻል
ሃሎ
ሃሎ
ይሰማል?
ይሰማኛል አመድ።
በጣም ጥሩ። ሰላም ጤና አስተልኝ።
ሰላም ነው ወይ? እንዴት ናችሁ?
አለን ይመስገነው። ዛሬ እንግዲህ ስለ አዲስ አበባ እንድንወያይ ጋብዣለሁ። ባለችን ጊዜ ውስጥ ስለ አዲስ አበባ እንወያያለን። በመጀመሪያ ያህል ብዙ ጊዜ ሰሞኑን ሳዳምጥህ እከታተላለሁ በቲክቶክ ላይ። በነገራችን ላይ የእኛ ሬዲዮም ከዛሬ ጀምሮ በዩቱብ መቅረብ ጀምሯል። እድሜ ለአዲሱ አባላችን ጋር። እስቲ እሱን በተመለከተ እንግዲህ የኢትዮጵያ ድምፅ ሬዲዮም ለአድማጮቻችን በኢትዮጵያን ሬዲዮ ኢን ስቶክሆልም መሰለኝ የሚለው ኢትዮጵያን ሬዲዮ የኢትዮጵያ ድምፅ ሬዲዮ በስቶክሆልም ቮይስ ኦፍ ኢትዮጵያ ስቶክሆልም ብለው ቢገቡ በዩቱብ ያገኙናል። ከእንግዲህ ወዲህ ሬዲዮችንን ስርጭቱን ለማስፋት እየሞከርን ነው። በሚቀጥለው ሳምንት ስብሰባ አድርገን አዲስ ስራ አስኪያጅ እንመርጣለን። ከዛ በኋላ አዲስ የስራ አካሄድ ከተመረጠ በኋላ ሬዲዮናችንን ሰፋ እናደርጋለን ስርጭቱን ብለናል። እና ለመጀመሪያ ጊዜ በዩቱብ በቀጥታ እናስተላልፋለን። ከአንተ ጋር ውይይት ለመጀመር ያህል ምንድን ነው አራዳ የአዲስ አበባ ልጆች ህብረት የፖለቲካ እንቅስቃሴ?
አይ ጥሩ ጥያቄ ነው። እንግዲህ ይሄ አራዳ የሚለው ያው ከአዲስ አበባ ልጆች እንግዲህ አዲስ አበባ ነዋሪዎች ያው ውጭ ያለውም አገር ቤት ያለውም አንድ ላይ ፈጥረን ተሰብስበን የፈጠርነው የፖለቲካ እንቅስቃሴ የሚያደርግ ማህበር ነው እና ያው አላማው ባጭሩ ሁለት አይነት ራዕይ ነው ያለው። አንድ ከተማችንን ራሳችን በራሳችን ማስተዳደር አለብን የሚል አለ። ሁለተኛ ደግሞ እንደ አዲስ አበባ እንደሚባል ማህበረሰብ ራሱ እንደቻለ በጣም ዩኒክ የሆነ የሶሻል የፖለቲካ ማንነት እንዳለው ማህበረሰብ ደግሞ የሀገሪቷ ፖለቲካ ላይ የአራት ኪሎ በሚገባን መጠን ቀጥታ ተሳታፊና ተጽዕኖ ፈጣሪ መሆን አለብን የሚለውን ራዕይ ይዘን የተነሳ ነው እና እነዚህን ሁለቱን ራዕዮች ስናሳካ ነው አሁን እንደ አዲስ አበባ ማህበረሰብ እየደረሰብን ያለውን መከራ ወይም ደግሞ ባጭሩ እየጠፋ ያለ ማህበረሰብ ነው፣ የፖለቲካ ህልውና አደጋ ውስጥ ያለ ማህበረሰብ ነው እና ይሄን ለመመከት ይሄን ለማስቀረት የግድ እነዚህን ሁለት ነገሮች ማሳካት አለብን። ራሳችንን በራሳችን ማስተዳደር አለብን ከተማችን ውስጥ። ከዛም ማለፍ ብለን ደግሞ የአራት ኪሎ ፖለቲካ ላይ በቀጥታ መሳተፍና ተጽዕኖ መፍጠር አለብን ብለን ነው እና ያው ይሄን እንትን ስንል የተለያየን ሰዎች ነን። ከዚህ በፊት በሀገሪቷ ፖለቲካ ውስጥ በቻልነው መጠን የምንሳተፍ ምናምን ነን። ግን እንደ አዲስ አበባ ደግሞ ካየ ነው በተለይ የኢትዮጵያ ዘመናዊ ታሪክ የፖለቲካ ታሪክ ላይ እንዳየ ነው የአዲስ አበባን ህዝብ ወይም ማህበረሰብ ወክሎ የፖለቲካ ጥያቄውን የሚያነሳለት አጀንዳ እንትን የሚልለት በዚህ በዘመናዊ ታሪኩ በኢትዮጵያ የዘመናዊ የፖለቲካ ታሪክ ውስጥ የለም እና በቅርቡ ብቻ ነው እስክንድር ያው ባደራስን ይዞ ሲነሳ የአዲስ አበባን ህዝብ የፖለቲካ ጥያቄ እንደ አጀንዳ ይዞ የመጣው እስኪው ብቻ ነው። ከዛ በፊት የአዲስ አበባ ኢሹ እንባላለን እንጂ የአዲስ አበባን የፖለቲካ ጥያቄ ከህገ መንግስቱ፣ ከፖለቲካው፣ ከታሪክ ትርክት መሬት ላይ አስረግጦ እንትን ያለልን የለም እና ያው የጨለማ ዘመን ውስጥ መረ ነው የምንለው ፖለቲካው። እንግዲህ ባልደራስ እንቅስቃሴም በተለያዩ ምክንያቶች እንደፈለገው አልሄደም። ስለዚህ ከዛ ከተሰሩ ስህተቶች ተምረን አዲስ እንቅስቃሴን የፈጠር ነው ለማለት ነው።
በነገራችን ላይ ከአራዳ አዲስ አበባ ልጆች ህብረት የፖለቲካ እንቅስቃሴ ነው የሚለው እንግዲህ እንዳዳመጡት ከሆነ እንዳየው አራዳ የምትለው ቃል ፋራ የሚለውን ለመቃወም ነው? የአዲስ አበባ ልጆች አራዳ ናቸው ለማለት ነው ወይስ የአራዳ የአካባቢው ስም ነው? አልገባኝም።
ኦኬ። አይ እንትን ነው አሁን አራዳ የሚለው ለምሳሌ አዲስ አበባን ምን ይገልጻታል ብለን ስናስብ እንደ ከተማ ከተማችንን ብቻ የፖለቲካ ታሪክ ካየን ከ14ኛው ክፍለ ዘመን ጀምሮ አሁን ስሙ አዲስ አበባ ባይባልም በረራ ምናን በሚባል መጠሪያ ከ14ኛው ክፍለ ዘመን ጀምሮ ፖለቲካ ሲሰራባት የነበረች ከተማ ናት። የዲፕሎማሲ ግንኙነት ስታደርግ ነበር የዛኔ እነ ቬኑስ ምናምን በነበሩበት ሰዓት የኢትዮጵያ የሃይማኖት ሰዎች ምናምን የሚመጡባት ወይም ከሌላ አካባቢ አሁን የቬኑስ ሰዎች፣ የግሪክ ሰዎች፣ የአርመኒያ ሰዎች፣ የየመን ሰዎች ምናምን የሚመጡባት የዲፕሎማሲ መናኸሪያ የነበረች ናት እና የጥንቱን እንዲያው ወደኋላ ትተነው በጣሊያን ወረራ ጊዜ ለምሳሌ በአምስቱ ዓመት የአዲስ አበባ ህዝብ እንቅስቃሴ በአርበኝነት በጣም እንትን ነበር እና ይሄ አራዳ የሚለው ኮንሰፕት ጽንሰ ሀሳብ የተወለደው ያኔ ነው። አሁን አራዳ ማለት ዝም ብሎ ሰው ፋራና አራዳ ማለት ሳይሆን አራዳ ማለት ይሄ በተለይ በዚህ በአርበኝነት ወቅት ትንሽ ከተሜነት ያለው ማለት አርባናይዝድ የሆነ የነቃ አገሩን የሚወድ ለሀገሩ ዋጋ የሚከፍል ለቤተሰቡ ክብር የሚሰጥ በመተባበር ኔጎሼት በማድረግ ተለያዩ ማንነቶችን ደግሞ አኮሞዴት የሚያደርግ እንትን ነው፣ ጽንሰ ሀሳብ ነው አራዳ ማለት። እና ከሌፋራ ነው ምናምን ሳይሆን አራዳ ማለት ትክክለኛውም ጽንሰ ሀሳብ እንዲያዝልን ስለፈለግን ነው። ምክንያቱም አንዳንድ የፖለቲካ ኃይሎች ለምሳሌ አሁን አዲስ አበባ እንድጠፋ የሚፈልጉ ወይም የአዲስ አበባ ህዝብ የለም የአዲስ አበባ ማንነት የለም እናንተ መጤዎች ናችሁ እናንተ ሰፋሪዎች ናችሁ እናንተ የማንባለው የለም እንደሱ አይደለም። አዲስ አበባ የሚባል ማንነት አለ። እኛን የአዲስ አበባ ማንነት ከሚገልጹ ጽንሰ ሀሳቦች ደግሞ አንዱ አራዳ የሚባለው ነው። ይሄ ደግሞ ታሪካችን ውስጥ አለ ብለን ለመግለጽ እየሞከርን ነው እንጂ ከሌ ፋራ ነው ምናምን የሚለው አይደለም።
ሰፋ ያለ ትንታኔ ነው የምትሰጡት። በነገራችን ላይ ምንድን ነው የአዲስ አበባ ማንነት? ማን ነው የአዲስ አበባ? የእናንተ በእናንተ አመለካከት አዲስ አበቤ ነው የምትሉት ማን ነው? የአዲስ አበባስ ማንነት ማለት ምን ማለት ነው?
በጣም ጥሩ ጥያቄ ነው። እና እንዲያው ለመነሻ ያህል ምለው ማንነት ምንድን ነው ምናምን የሚለውን ነገር በዚህ በማህበራዊ ሳይንስ ትንታኔ ስናየው በቃ ማንነት ማለት ያው አንድን ነገር ከአንድ ነገር የምንለይበት ባህሪያት ናቸው። ሌላ እንትን የለውም። ከዛ በኋላ ማንነት የግለሰብ ማንነት፣ ማህበራዊ ማንነት፣ ሶሻል ማንነት፣ ፖለቲካል ማንነት እያለ ይዘረዝረዋል ማህበራዊ ሳይንሱ ማለት ነው። እና በፖለቲካም እንደዛ ነው የሚዘረዘረው። የፖለቲካ ማንነት የሚባለው ግን አንድ ማህበረሰብ ስለ ፖለቲካ ያለው የጋራ አመለካከት፣ የጋራ እሴት፣ የጋራ አስተሳሰብ፣ የጋራ አተያይ ወይም ያው በእንግሊዘኛው አይዲዮሎጂ የሚባለው ማለት ነው። እና እኛ እንደ አዲስ አበባ ማህበረሰብ ከቤተሰብ ከዚህ ከሰፈር ከምትለው ከሶሻል መስተጋብር ምናምን የወረስነው አንድ አተያይ አለ። ስለ ፖለቲካ የምናስበው ስለ ፖለቲካ ያለን ስነ ልቦና ፖለቲካን የምናይበት መነጽር የተቀረጸበት ነገር አለ እና ያ ስለ ፖለቲካ የምናስበው ወይም ስለ ፖለቲካ የጋራ የሆነ ያለን አይዲዮሎጂ ነው የፖለቲካ ማንነት የሚሰጠን። ያ ማለት ምንድን ነው? አንድ አዲስ አበባ የምንለው ሰው እና ለምሳሌ የሆነ ቦታ ለምሳሌ ሞያሌ ውስጥ የተወለደ አንድ ሰው ስለ ፖለቲካ የሚያስቡት ነገር ይለያያል። ምክንያቱም ያንን ስለ ፖለቲካ ያላቸውን አውትሉክ ያላቸውን አተያይ የሚሰጣቸው ያው ከአስተዳደጋቸው፣ ከቤተሰባቸው፣ ከዚህ ከሶሻል መስተጋብሩ የሚያገኙት ኢንፑት ነው እና እንደ አዲስ አበባም ስለ ፖለቲካ የምናስበው የጋራ የሆነ የፖለቲካ አተያይ አለን፣ የጋራ የሆነ የፖለቲካ ጥያቄ አለን። ያ ነው የአዲስ አበባ ማንነት የምንለው አንዱ ሰበዙ አንዱ ፓርቱ ያ ነው። እና ያ ግን አንፎርቹኔትሊ ምንድን ነው የሆነው በኢትዮጵያ የፖለቲካ እንትን ውስጥ ውክልና አላገኘም። የእኛ እንቅስቃሴ የሚያስበው ምንድን ነው የኢትዮጵያ ፖለቲካ በዚህ በ1983 ወያኔ ስልጣን ሲቆጣጠር ወይም ይሄ ህገ መንግስት ሲጸድቅ ፓራዳይም ሺፍት ነው ያደረገው። ህገ መንግስቱን ልብ ብሎ ላነበበው ሰው አዲስ ሀገር ነው የተሰራው። አዲስ ሀገር ሰርቶ ለዋላዊ ስልጣንን ለብሄ ለብሄረሰቦችና ህዝቦች ሰጥቶ እነዚህ ብሄረሰቦችና ህዝቦች የሚላቸውን የሪፐብሊኩ አባል አድርግ ያለው ብሎ መሬት ቆርሶ ሰጥቷቸው በዛ በቆርሶ በሰጣቸው መሬት ውስጥ የፖለቲካ ስልጣን የፖለቲካ ውክልና አግኝተው 30 ምናምን አመት ሙሉ ሩቅ ሄዷል። ለኛ በተለምዶ ብሄርተኝነት የምንለው ፖለቲካ የኤትኒክ ፖለቲካው ሩቅ ሄዷል። የአዲስ አበባ ህዝብ ግን ኖርማል ህገ መንግስቱ ላይ ስታዩት አልተወከለም። አንደኛ ሪፐብሊኩ አባል አይደለም፣ ክልሎች ውስጥ ኢንክሉድ አልተደረገም። የዚህ የፌዴሬሽን ምክር ቤትም ውስጥ ውክልና የለንም። የሪፐብሊኩ አባል ሆነን እንደ ይሄ ክልል በተባሉስ ብሄር ብሄረሰቦችና ህዝቦች ተብለንም ስላልተቀመጠን የዚህ የፌዴራል መዋቅር ውስጥም የለንም። ይሄ ሚኒስትር መስሪያ ቤቶች ምናምን የሚባሉ ውስጥም የለንም። አዲስ አበባ እንደ ቦታ በቃ ዝም ብሎ ረሰ ከተማ ተብላ አንቀጽ 49 ላይ የቦታዎች የህንጻ ስብስብ ናት። የጠቅላይ ሚኒስትሩ ቢሮ፣ የሚኒስትሮች ምክር ቤት ምናምን የሚቀመጥባት ቦታ ናት። እና እንዲያውም እዛ ላይ ለኦሮሚያ ለተባለው ክልል አመቻችተው ነው የሰጡን። እና አንድ ቦታ ላይ ብቻ ነው የአዲስ አበባ ነዋሪዎች የፌዴራሉ መቀመጫ ስለሆነች አዲስ አበባ 23 ወንበር ፓርላማ ውስጥ የኢትዮጵያ ውስጥ ምክር ቤት ውስጥ ይኖራቸዋል ነው የተባለው። እና ይሄ በሆነበት ሪያሊቲ እንግዲህ ሙሉ ጊዜያቸውን ፖለቲካ ያደረጉ ተቃዋሚዎችን ምናምን እንደዚህ ረገጥ አድርገው አንደኛ እኛ በህገ መንግስቱ እንዳልተወከልን ህገ መንግስቱ ሪኮግናይዝ እንደማያደርገን ይሄ ደግሞ ኢን ዘ ሎንግ ራን አሁን ያኔም አሁን ደግሞ ለህልውና አደጋችን አሁን ሰው ይፈናቀላል። ሰው ቆጥቦ የሰራውን ቤት ማምጣተው ለሚፈልጉት ሰው ይሰጣሉ። መሬቱን እንደፈለጉት ነው የሚያደርጉት። በኦሮሚያና በአዲስ አበባ እየተባለ እንደፈለጋቸው ነው ዲማክሬሽን። አሁን ላያችን ላይ አዲስ ከተማ ፈጠሩ። የፈለጉትን ሰው በፈለጉት ሰዓት ያስፋል ምናምን ነገርና ከሌሎች ኢትዮጵያ ውስጥ ካሉት ማህበረሰቦች ለየት የሚያደርገው እንዲያውም የአዲስ አበባ ህዝብ በጣም ብዙ በደል የደረሰበት እንደ አንድ ማህበረሰብ እንደ አንድ ሰብአዊ ፍጡር ተቆጥሮ የፖለቲካ ውክልናና መብት እንኳን አልተሰጠውም። ይሄን ነው አሁን እኛ አድሬስ ለማድረግ እየሞከርን ያለ ነው።
በጣም ጥሩ። ቅድም ራስም ትናገረው ነበረ እስክንድር ነጋ ያቋቋመው ባልደራስ በተለያዩ ምክንያቶች ሳይሳካ ቀረ ብለሃል። አንደኛ ምንድን ነው እንዳይሳካ ያደረገው? ሁለተኛ ደግሞ እናንተ ባልደራስ ያልተሳካለትን እናንተ እንዴት አድርጋችሁ እንዲሳካላችሁ የምታደርጉት? ሁለቱም በአጠር አድርገህ ብታስረዳ።
መልካም። ያው እኛ ባልደራስ እንቅስቃሴ እንግዲህ እንደምታስታውሱት ገና ሲጀምር የአዲስ አበባን ጥያቄ እንደ አጀንዳ ይዞ እንደ ህዝብ እንቅስቃሴ ሲጀምር በሙሉ በሚባል ደረጃ የአዲስ አበባ ህዝብ ደግፎት እየተንቀሳቀሰ ነበር። ከዛ በኋላ ግን ወደ ፖለቲካ ፓርቲነት ከተለወጠ በኋላ በወሰዳቸው አንዳንድ እርምጃዎች እንዳጠና ነው። አሁን እኛም ባልደራስ ውስጥ ነበርን ሲጀመር ጀምሮ እዚህ በአውሮፓ ደረጃ ድጋፍ በመስጠት ምናምን እኔ ለምሳሌ ነበርኩበት አይነት ነገር እና ያልተሳካባቸው ሂደቶች ለምሳሌ ትክክል ያልሆኑ የፖለቲካ አላያንሶችን መፍጠር፣ ክሊር የሆነ ልክ እንደ ጅማሬው መሬት ላይ ረግጦ ይዞ አሁን እንደምገልጽልህ የአዲስ አበባ ችግርን ከህገ መንግስቱ ከሀገሪቷ ፖለቲካ ከዚህ ከታሪክ አንጻር ጠንከር ብሎ አድሬስ የማድረጉ ነገር ላይ በጀመረው መጠን አልሄደም። በዛ ላይ ያልሆኑ የፖለቲካ አሊያንሶችን አድርጓል። ከዛ ውጪ ደግሞ እስክንድር እንደምናውቀው ጠንካራ ሰው ነው። ብዙ የሚችለውን ነገር አድርጓል። ግን በባልደራስ አካባቢ በአመራርነት ደረጃ ያሉት ደግሞ የአዲስ አበባን ፖለቲካ እንደ አዲስ አበባ አንደርስታንድ ማድረግ ጥያቄውን መረዳት ላይ ምናምን ግልጽ የሆነ ክፍተት ነበረባቸው እና በጀመረው ርቀት ለሄድ ችሏል። ግን እስክንድር የአዲስ አበባን ኢሹ ደግሞ በማንሳት ደረጃ በኢትዮጵያ ፖለቲካ ላይ በማንሳት ደረጃ እሱ ብቻ ነው እና ለዚህ ትልቅ ክሬዲትና ክብር እንሰጣለን። እኛ የምናረጋው ይሄ ነው። አሁን እኛ የምናረጋው ዳይሬክት ፖለቲካ ነው የምንሰራው። ይሄ አዲስ አበባ የሁሉም ናት ምናምን ከሚል ይሄ wishful thinking ወጥተን አሁን ለተቀስኩል ህገ መንግስቱ ህልውናችንን እንዴት ነው ጣሰው በሚለውን በደንብ ህዝቡ ማሰማን ማለት አሁን የሚደርስብንን ችግር ከህዝቡ ጋር ህዝቡ የሚደርስበት ችግር ፖለቲካዊ እንደሆነ ማወቅላዩ እንደሆነ በማሳወቅ ሞቢላይዝ ማድረግ መቻል አለብን። ህዝቡን ዝም ብለን ሄደን አሁን የአዲስ አበባ ውስጥ ተቆጥቷል፣ አክሩፏል፣ ግራ ገብቶታል። በተለያየ መንገድ ቁጣውን እናም ሲገልጽ ይታያል። ግን ቁጣና መናደድ ብቻ የሚያመጣው ነገር የለም። መደራጀት አለበት። ለመደራጀት ደግሞ ለምንድን ነው መደራጀው ሲባል ችግሩ ፖለቲካዊ መሆኑን መረዳት፣ በተለይ ከህገ መንግስት ከፖለቲካ ታሪክ ከዚህ ከናሬሽን አንፃር ያለውን ነገር በግልጽ ለህዝቡ በማስረዳት ነው ሞቢላይዝ እናረጋውና ሳክሰስፉል ነን ብለን እናስባው። አንደኛ እኛ መሬት ላይ ያለን መዋቅር አለ፣ በየሰፈሩ ያሉ መዋቅሮች አሉ። ቁጭ ብለን ፕሮፖጋንዳ ነው ፕሮፖጋንዳ ኢንሴንስ ማሰማ ነው የምንሰራው። አሁን ቅድም የተቃቀስኩልን ህገ መንግስቱን በትንትና አድርገን ይሄ ህገ መንግስት የቱ ጋ ነው የአዲስ አበባ ማንነት ህልውና የካደው? የአዲስ አበባ ማንነት ማለት ምን ማለት ነው? የኢትዮጵያ አዲስ አበባ የፖለቲካ ታሪክ ምንድን ነው? የቱ ጋ ነው ስታክ ያደረገው? ምናን የሚለውን አይተን ነው ከዛ በኋላ ደግሞ ህዝቡ ከችግሩ ጋር ሪሌት እያደረገ እንዲረዳውና መውጫ መንገዱንም እያሳየን ነው ሞቢላይዝም እናደርገው እንጂ ዝም ብሎ እንደተለመደው ከዚህ በፊት እንዳለው አዲስ አበባ የሁሉም ናት ምናምን ከሚሉ ይሄ ግልጽ ካልሆኑ ዝም ብሎ መፈክሮች ወጥተን ትክክለኛ የሆነ ደረቅ የፖለቲካ ዲስከሽን ዲስኮርስ የሚደረግበት ከዛ መሬት ላይም ደግሞ በዚህ በሰላማዊ ትግል ለውጥ የሚመጣበትን ነገር የሚደረግበት መዋቅር እየሰራ ያለ ስለሆነ ነው ስኬታማ የሚሆነው ብለን ነው የምናስበው።
እስቲ አብረን እናዳምጥ አንድ ስለ አዲስ አበባ እና ኮሜንት አረግበታለሁ። አብረን እናዳምጥ። ታገሰኛለህ?
ኦኬ ችግር የለም።
ያምስ ከሚያገኘው ድረስ አዲስ አበባ ውስጥ እግር ኳስ ጨዋታ ላይ ባልሳሳት በጊዮርጊስና በሌላ ቡድን መካከለ የተደረገ ጨዋታ ላይ የተሰማ ስቴዲየም ውስጥ የአዲስ አበባ ወጣት የጮህ ነው። ምን ነው ለዚህ ምን ለማለት ፈልገው ነው? በሸገር ጉዳይ ወይ ለሌ አዲስ አበባ ብናምን ምንድነው? ከምን ጋር የተያዘ ነው? ምንድነው እናንተ ስሮን ቅድም በምድር ላይ ምን ሰራው ስራ አለ ስትል ሰምቻለሁ።
አዎ አዎ ማለት እንግዲህ የመጀመሪያው ስራችን ይሄ ፖለቲካ የመጀመሪያው ስራ ፕሮፖጋንዳ ላይ ያው ግራስ ሩቱን ማግኘትና ቀደም የተቃቀስኳቸው ነገሮች ለህዝቡ ማስረዳት ማስተማር ማንቃት ምናምን ነገር ነውና ከዚህ ጎን ለጎን ደግሞ ለአገዛዙም በተለይ አሁን እኛ እንደንጠፋ እኛ እንደሌለን ለሚቆጡን ሰዎች ደግሞ ዝም ብለን ቁጭ እንዳላለንና የአዲስ አበባ ማንነት የሚባል እንዳለ የከተማው ህዝብ ደግሞ የፖለቲካ እንቅስቃሴ ለማድረግ ችግር እንደሌለበት እነሱ እንደሚያስቡት ዝም ብሎ ሰነፍ የማይገባው ፖለቲካ ማቅ ምናምን ወይም ደግሞ በቃ አዲስ አበባ ልጆች ሲባል አለ አይደል በቃ ዝም ብሎ አዳራቸው ድሚያዝ ብቻ ነው የሚችሉት ምናምን ተብሎ ኮንሲደር የተደረገበት ነገር አለና ያንን ለመግለጽ ነው። ይሄ የእግር ኳሱ ጉዳይ ለረጅም ጊዜ ከልክለው ነበረ የአዲስ አበባን ከተማ የሚደረግ እግር ኳስ አይታይም አይነት ነገር ነበር እና አሁን ነው የፈቀዱት። ምናልባት አሁን በተደረጉት እንቅስቃሴዎች ምክንያት ሊከለክሉ ይችላሉ። ግን እንደዚህ አይነት አምንትኖች በተለይ ህዝቡ ሰብሰብ ብሎ የሚያይባቸው ወይም የሚገኝባቸው ፕላትፎርሞች ላይ የምንገልጻቸው ነገሮች ይኖራሉ። እዛ ውስጥ የቢራም የቡናም ደጋፊው የሌላም ክለብ ደጋፊ ውስጥ ሊኖሩ ይችላሉ። ግን እንትን በተደረገ ቁጥር የእግር ኳስ ግጥሚያ በተደረገ ቁጥር እና የአዲስ አበባ ህዝብ ሰብሰብ ባለበት ጊዜ መልእክት ማስተላለፍ እንፈልጋለን። አንዱ ይሄ ነው። ከዚህ ውጪ ደግሞ ሌሎች አሁን የሚደረጉ እንቅስቃሴዎች ይኖራሉ በየሰፈሩ በየቦታው። እንደዚህ የአዲስ አበባ ማንነትን ከፍ የሚያደርጉ እንዳለን ፖለቲካ ውስጥ እንዳለን የሚደርስብን ችግር እንደምንረዳው እና ይሄን ደግሞ በራሳችን እንደ አዲስ አበባ በራሳችን ተደራጅተን ተንቀሳቅሰን መቀልበስ እንደምንችል ለማሳየት የምናደርገው እንቅስቃሴ ነው። የመጀመሪያው ስቴፕ ይሄ ነው። ከዚህ በኋላ የሚኖሩ ደግሞ እንትኖች አሉ። አሁን በየሰፈሩ የሚደረጉ ያው እንደዚህ ሰዎች ሰብሰብ ሊሉባቸው የሚችሉ ቦታዎች አሉ። ለምሳሌ ታክሲ የሚጠበቅበት ቦታ ሊሆን ይችላል፣ ትልልቅ ገበያዎች ላይ ምናምን። ደግሞ ከዚህ ለየት ባለመልኩ የሚደረጉ እንቅስቃሴዎች ይኖራሉ። ከዛው ሁለተኛው ስቴፕ እንግዲህ ደግሞ ጠንከር ወዳለው በተለይ ያገዛዙን የዚህ የኢኮኖሚ መዋቅር ሊያንበረክኩ የሚችሉ እንዲያስብ ሊያደርጉ የሚችሉ ነገሮች ይደረጋሉ። የመጀመሪያው ስቴፕ ግን እንዳልኩ ይሄ ሰዎች ሰብሰብ ሊሉበት የሚችሉ አንዱ እግር ኳስ ነው። ይሄ እንግዲህ ሊከለክሉት ይችላሉ ብለን እናስባለን። ካልሆነ በዚህ ይቀጥላል። ሌሎች ግን የታሰቡ አሉ። ቅድም እንደነገርኩ ታክሲ የሚያዝበት ቦታ ሊሆን ይችላል፣ የገበያ ቦታ ሊሆን ይችላል ወይ ምናምን ነገር እና እዛ ላይ ህዝቡን የማንቃትና ይሄኛውን የአዲስ አበባ ማንነትን የአዲስ አበባን ፖለቲካ የሚያጎሉ ነገሮች የሚገለጹበት ነገሮች ይኖራሉ ማለት ነው።
ወንዴ ቅድም ስትናገር ባልሳሳት ስለ አዲስ አበባ ማንነት ማን ነው የአዲስ አበባ ልጅ በሚለው ጥያቄ ላይ ለምሳሌ አልክ በአዲስ አበባ የአዲስ አበባ ልጅና የባሌ ነው መሰለኝ አልከው የአንድ ቦታ ልጅ
ሞያሌ ብያለሁ እንደምሳሌ ለምሳሌ
እንደምሳሌ የተለያየ አመለካከት ነው አይዲዮሎጂካል ልዩነት አለን ብለህ ነበር። ምንድነው እስቲ እንደው በሚገባኝ ቋንቋ ምንድነው ልዩነቱ? ለምሳሌ አንተ የአዲስ አበባ ልጅ ነህ፣ እኔ የሞያሌ ልጅ ነኝ በል። እኔ የአዲስ አበባ ነኝ ግን የሞያሌ ነኝ እንበል። ምንድነው ቤዚካሊ በእኔና በአንተ መካከል ሊኖር የሚችለው እኔ በሞያሌነቴ አንተ በአዲስ አበባነቴ ሊኖረን የሚችለው ምንድን ነው? ለምሳሌ
አዎ ኖርማሊ ስለ ፖለቲካ ማንነት ስናወራ ለምሳሌ የፖለቲካ ማንነት ላይ ፎከስ አድርገን እንትን ስለምንል ማለት ነው። ሌላው ይሄ ሶሻል ካልቸራል ማንነቶች ፐርሰናል ማንነት ምናምን የምንለው እንዳለ ሆኖ ስለ ፖለቲካ ማንነት ግን ካወራን እንደ አዲስ አበባ ለምሳሌ አዲስ አበባ የሚባለው ማህበረሰብ አንድ ላይ ነው የሚኖርበት ቦታ፣ አንድ ማህበረሰብ ነው። አንድ አይነት መስተጋብር አለው። ይሄ ከአስተዳደጋችን ከምናምናችን የምንወስዳቸው ኢንፑቶች አሉ እና እነዛ እሴቶች፣ እነዛ እምነቶች፣ እነዛ አስተሳሰቦች ናቸው ስለ ፖለቲካ የምናስበውን ነገር የሚቀርጹት ተብሎ ይታሰባል። አንዴ ነው። ሁለተኛ ደግሞ የሀገሪቷን ፖለቲካ ቅድም ካየ ነው ከ1980 ይሄ በተለይ ህገ መንግስቱ ከጸደቀ በኋላ አዲስ ሀገር ውስጥ ነው የምንኖረው። እውነት ለመናገር በንዑስ ብሔር የምትተዳደር ኮንፌዴሬሽን ውስጥ ነው የምንኖረው። ያ ማለት ምንድን ነው? ክልል ተብለው ብሔር ብሔረሰቦች ተብለው ሪኮግናይዝ ተደርገው መሬት ተቆርሶ ተሰጥቷቸው እዛ አካባቢ የሚኖሩ ሰዎች ቅድም ለምሳሌ ሞያሌ ብያሉ ዝም ብለን አሁን ለውጦና ለምሳሌ ጋምቤላ አካባቢ ወይም ቤኒሻንጉል ምናምን ስትሄድ እዛ ውስጥ ይሄ ቤኒሻንጉል የሚባለው አካባቢ ህገ መንግስቱ ቆርሶ የሰጣቸው ቦታ ላይ የመሬቱ ባለቤት እናንተ ናችሁ ተብለዋል። በብሔር ደረጃ ተጠቅሰው ስማቸው ሶስትም አራት ብሔረሰቦች እናንተ ናችሁ ተብሎ ለምሳሌ አንድ እኔ አንድ አዲስ አበባዊ ለምሳሌ ቤኒሻንጉል ጉሙዝ ቢሄድ ስራ መቀጠል አይችልም። ለምንድን ነው? እዛ ቤኒሻንጉል ውስጥ ያሉት ብሔረሰቦች በአይደንቲፋይ ተደረጉት በቁጥር 3 4 እናንተ ስማችሁ ተጠቅሶ መሬቱ እናንተ ነው ታግለን ምናምን ነገር ነው ይሄን ነገር የሰጠናችሁ በቋንቋችሁ ተማራላችሁ ተብለው ለምሳሌ እዛ አካባቢ ያሉ ማህበረሰቦች ስለ ፖለቲካ የሚያስቡት ነገር አለ አይደል? ቤኒሻንጉል ክልል የነሱ ነው መሬቱ የነሱ ነው ሌላ ቦታ ያለው ማንነት ደግሞ ራሱን የቻለ ማንነት አለው ምናምን ተብሎ በዚህ ባይተኒክ ፖለቲካ ለምሳሌ ራሳቸውን ዲፋይን አድርገው የራሳቸው ፖለቲካ ውክልና ኑሯቸው ስለ ፖለቲካ እዚህ አካባቢ የተወለደው ሰው የሚያስበው እና እኔ ደግሞ አዲስ አበባ የተወለድኩት የማስበው ይለያያል። ለምሳሌ አንዱ ስለ ኤትኒክ ማንነት ወይም ይሄ የጎሳ ማንነት ለኛ ለአዲስ አበባዎች ብዙም ትርጉም የለውም ማለት ሪዞኔት አያደርግም። የኛ ማንነት ውስጥ የተለያየ ብሔር ማንነት ሊኖር ይችላል። አንድ አይነት ሊሆን ይችላል፣ ሁለት አይነት ውህድ ሊሆን ይችላል፣ 20 አይነት ውህድ ሊሆን ይችላል። ግን ይሄ ኤትኒክ የሚባለው ማንነት ለምሳሌ በእኛ አዲስ አበባ ባደገ በተወለደ በኖረ ሰው እንትኑስ ብዙ ትርጉም የለው። ከዛ ይልቅ ግን ይሄ አዲስ አበባ የሚባለው ማንነት ምን ዲፋይን የሚደረገው በይበልጥ ምኑ ላይ ነው? በአዲስ አበባ ውስጥ ያሉ ማንነቶች ወይ ኢትዮጵያ ውስጥ ያሉ ማንነቶች ባህሎች ምናምን ሁሉም የኛ ናቸው ብለን ነው የምናስበው። የጉራጌ ምግብ ልበላ እችላለሁ፣ የኦሮሞ ሙዚቃ ላዳምጥ እችላለሁ፣ የአማራ ልብስ ልለብስ እችላለሁ፣ የደቡብ ልብስ ልለብስ እችላለሁ ምናምን። ግን የከሌ ነው ምናምን ብዬ ሳይሆን እንደ ራሴ ማንነት ወስጄው ነው። እና ከዚህ ከረጅም አመት ውስጥ በረጅም አመት ከዚህ ከ14ኛው ክፍለ ዘመን ጀምረን ብንቆጥር የተለያዩ ማንነቶች ተዋሃደው የፈጠሩት አዲስ አበባ የሚባል ማንነት አለና ያ ደግሞ የሚፈጠን የፖለቲካ አውትሉክ አለ። ለምሳሌ አዲስ አበባ የምትለው ማንነት ካደለም ከኢትዮጵያ ከሌላ ከየመን የየመን ኮሚኒቲ ይኖራል ኢትዮጵያ ውስጥ ማነው አዲስ አበባ ውስጥ more specifically የአርመን ኮሚኒቲ ይኖራል፣ የግሪክ ኮሚኒቲ ይኖራል፣ የጣሊያን ኮሚኒቲ ይኖራል ምናምን አይነት ነገር። እና አንዱ ቫልዩአችን ምንድነው? ሰው በእናቱ ጉራጌ በአባቱ ጋምቤላ ስለሆነ ወይም ደግሞ ህገ መንግስቱ ቀልሎ በሰጠው ክልል ከዛ ክልል ስለመጣ ተብሎ መብቱ ዝቅ ወይም ከፍ ይበል የሚል ቫልዩ የለንም እኛ ማንነት ውስጥ። እኛ ማንነት ውስጥ ያለው አንድ ቫልዩ ምንድነው? ሰው በሰባዊ ፍጥሩነቱ ከማንኛችንም ጋር እኩል ማንነት አለው ብለን እናምናለን። የሌሎች አካባቢዎች ስናይ ግን እንደነገርኩ ከአዲስ አበባ አንድ ሰው ሄዶ ለምሳሌ መስራት አይችልም ወይም እኩል መብት የለውም። አይ በዚህ እንዴ በእንደዚህ አይነት ሴቶች እንለያያለን ለማለት ነውና ይሄን ግን እኛ አሁን እየወቀስን ምናምን ሳይሆን ሰው እንደዚህ ነው ማስበው ካለ እሱን እናከብራለን። የኛ ግን አልተከበረም ነው የኛ ጥያቄ። የኛ ውክልና አላገኘም እና ይሄ ለዚህ ነገር ላይ ነው ፎከስ አድርገን የምንሰራው። ግልጽ ካረኩል አላቀም ረጅም ዲስከሽን ስለሚያስፈልገው ነው።
አሁን ግልጽ ነው ወንዴ። አንድ ጊዜ አንዲት ማስታወቂያ ልናገርና እዚሁ እንቀጥላለን። የሰላማዊ ሰልፍ ጥሪ የሞረሽ ወገኔ ድርጅት በአውሮፓ ከኖርዌይ ከህብረ አማራ በኖርዌይ ጋር በመተባበር አብይ አህመድ የተባለ ወንጀለኛ በኢትዮጵያ ስለሚፈጽመው የሰብአዊ መብት ጥሰትና የዘር ማጥፋት ወንጀል የኖርዌይ መንግስት ሳይገባው የሰጠውን የኖቤል ሽልማት እንዲነጥቀው ለማሳሰብ ሰላማዊ ሰልፍ ስለምናደርግ እርስዎም በቦታው ተገኝተው ድምጽዎን ያሰሙ። ጊዜ እንደ አውሮፓ አቆጣጠር ህዳር 17 ቀን 2023 ከቀኑ 14 ሰዓት እስከ 16 ሰዓት የሰልፍ ቦታ ሄንሪክ ኢብሰንስ ጌት ኖቤል ኢንስቲትዩት ፊት ለፊት ኖርዌይ ይላል። እንግዲህ ህዳር 17 ኖቬምበር 17 መሆኑ ነው ካልተሳሳትኩ። በጣም ጥሩ ወንዴ። ይሄን ካልኩ በኋላ አንድ እንትን ላይ ቲክቶክ ላይ ስታስረዳ ሳዳምጥ አዲስ አበባና ህገ መንግስቱን በተመለከተ ሌሎች የፖለቲካ ድርጅቶች እንዲያውቁልን የምንፈልገው አንድ ስፔሲፊክ ጉዳይ አለ ትላለ። ምንድነው ይሄ ጉዳይ? ሌሎች እንዲያውቁላቸው የምትፈልጉት?
በጣም ጥሩ ነው። ይሄ ፋንዳሜንታል ነው ወይም ወሳኝ ነው ብለን እናምናለን። እና ቀደም እንደቀለስኩልህ የህገ መንግስቱን በደንብ በትንትና አርገን ስናጠናውና ስናየው ያው ህገ መንግስት ይጻፍ ፖለቲካል ሞቲቭ አለው። ያው ዝም ብሎ ያንቀጾች ስብስብ ብቻ ምናን አይደለም አይነት ነገርና ከዛ አንግል መረዳት አለብን። በደንስና አንዳንድ ጊዜ አሁን አንዳንድ የፖለቲካ ኃይሎች ለምሳሌ እንደ አዲስ አበባ እንደሌለን የምናባ አዲስ አበባ ማንነት ነው ሰፋሪ ነህ መጤ ነህ አለፍ ሲሉም ይቅርታ ለቃሉና የኮንዶም ትራፊ ናችሁ እና ይሉ አይነት ነገርና አንዳንድ የፖለቲካ ኃይሎች ደግሞ በቃ ከዚህ ማለፍ ብሎ እንደዚህ የሚባል ማንነት የለም ምናም ብሎ ሌላ ደግሞ የ ታሪክ ለየት ያለ የታሪክ ናሬሽን የሚያመጡም የፖለቲካ ኃይሎች አሉና እኛ ስንታገል ግልጽ እንዲሆንላችሁ የምንፈልጋቸው በተለይ ጤናማ ለሆኑ የፖለቲካ ኃይሎች ህገ መንግስቱ ላይ ይሄ ብሉዋላዊ ስልጣን ይሏል። ያው ብሉዋላዊ ስልጣን ማለት ያው የፖለቲካ መብት የፖለቲካ ስልጣን ምናምን የምንለው ውክልና የምንለው ነውና ለብሔር ብሔረሰቦችና ህዝቦች ሰጥቻለሁ ብሎ ደንግጓል አይነት ነገርና ይሄን ደሙ ስልጣን ሲያከፋፈለው ለአራት ቦታ ነው ያከፋፈለው። ቀደም እንደገልጸል አወቃቀር ሚሎን አይ ቲንክ ወደ አንቀጽ 45 ላይ ምናን ሄዶ ሰው የስቴት ስትራክቸር ሚሎን አንቀጽ ዝም ብሎ ቢያዩት ያከፋፍላል ስልጣኑን። ሲያከፋፍል አንደኛ ለሪፐብሊኩ አባላት ብሎ ለዘጠኙ አሁን 11 ለሆኑት የሪፐብሊኩ አባላት ክልሎች ናቸው። ክልሎች ውስጥ እያንዳንዱ ክልሎች ውስጥ ደግሞ ብሔር ብሔረሰቦችና ህዝቦች ታቅፈዋል። አየህ ለነሱ አንድ ስልጣን ሰጣቸው። ከዛ የተወካዮች ምክር ቤት የሚባል አካል አለ ለሱም አንድ ስልጣን ሰጠ። ሶስተኛ የፌደራል መዋቅር የሚባለው ነው። የፌደራል መዋቅር እንግዲህ ፕሬዝዳንቷ፣ ጠቅላይ ሚኒስትሩ፣ የሚኒስትሮች ምክር ቤት፣ የሚኒስትር መስሪያ ቤት የምንለው ነው ሶስተኛው። ይህም የራሱ ስልጣን አለው። አራተኛ ስልጣን የሰጠው ለፌዴሬሽን ምክር ቤት ነው። እዚህ እኛ እንደ አዲስ አበባ ስናይ ሌሎቹ ልብ እንዲሉልን የምንፈልገው ነገር እንዲገነዘቡልን የምንፈልገው ነገር ሌሎቹ የሪፐብሊኩ አባል ናቸው። ስማቸው ተጠቅሶ ትግራይ፣ አፋር፣ አማራ፣ ኦሮሞ ምናምን ተብሎ እንደ ክልል ከተቀመጡ በኋላ እዛ ክልል ውስጥ ደግሞ ለምሳሌ ትግራይ ውስጥ ከትግሬ ሌላ የሚኖሩ ብሔረሰቦች አሉ፣ ሶስት ብሔረሰቦች አሉ። እነሱም ኮንሲደር ተደርገው ነው የሪፐብሊኩ አባል የተደረጉት። የአዲስ አበባ ህዝብ የሪፐብሊኩ አባል አይደለም። እዚህ ይሄ ነው ትልቁ እንዲገነዘቡልን የምንፈልገው። ከዛ በኋላ ደግሞ የሪፐብሊኩ አባል ስላልሆንን የፌዴራል መዋቅር ውስጥ ልንገባ አንችልም። እንግዲህ አዲስ አበባ ከአዲስ አበባ ማህበረሰብ ጠቅላይ ሚኒስትር፣ ምክትል ሚኒስትር ዴታ ወይ የፌዴራል መዋቅር ውስጥ ምናምን የገባ ሰው የለም እንደምታውቁት። በላስ ሰርቲ ምናምን ይርስ ማለት ነው። የፌዴሬሽን ምክር ቤትም አባል አይደለንም፣ ውክልና የለንም። ያ ማለት ምንድነው? እንደዚህ ከዚህ ከሪፐብሊኩ አባል ብሎ ዲፋይን ካረጋቸው ከበየናቸው ክልሎች ውስጥ ተወክሎ ነው ፌዴሬሽን ምክር ቤት ውስጥ የሚገቡት። ፌዴሬሽን ምክር ቤት አንድ ይወክሉና በህዝብ ብዛታቸው በአንድ ሚሊዮን አንድ ውክልና ያገኛሉ። እንዲያው ቁጥሯቸው ራሱ አንድ ሚሊዮን ምናምን አይሞላም ከተባለ ደግሞ በዚህ በግርድፉ ውክልና እንዲኖራቸው ያደርጋል። እኛ ግን ይህም የለንም። የአዲስ አበባ ማህበረሰብ እንደዚህ የለውም። አንድ ቦታ ላይ ብቻ ያውም እንደ ሌሎቹ ወግ ምናምን ደርሶን ብሔር ብሔረሰቦችና ህዝቦች ተብለን ሳይሆን የፌዴራሉ መቀመጫ ስለሆነች የአዲስ አበባ ነዋሪዎች ይላል። ቃሉ ራሱ ይሄ ነው። ነዋሪዎች የኢትዮጵያዎች ምክር ቤት ውስጥ 23 ወንበር ይኖራቸዋል ይላል። እንግዲህ አዲስ አበባ ህዝብ ከአምስት እስከ 6 ሚሊዮን የሚቆጠር ነውና ያን ያህል ቁጥር ብዛት የሌላቸው ራሱ ወገኖቻችን ፓርላማ ውስጥ ከ70 እስከ 100 ምናምን ወንበር አላቸው።
በጣም ጥሩ
ተግባባን። ያን ይሄን እንዲገባ
ጥያቄ ልጠይቅና አጭር መልስ።
እሺ እሺ።
ገባኝ ከሆነስ ካሁን በነበረው ውይይታችን አዲስ አበባ ማን ነው በሚለው ላይ የናንተ ድርጅት ወይንም የፖለቲካ ድርጅት በኤትኒሲቲ አያምንም። የትም የምንም የምንም ይሁን ብቻ አዲስ አበባ ተወለደም ሆነ አደገ የአዲስ አበባን እንትን ያዘ አመለካከት ያዘ ነው እንጂ በተለይ ዘር ቋንቋው ምኑ ምኑ አይ እንትን አይለውም ነው እንደገባኝ።
ተስማማን? ትክክል ነው።
አዲስ አበባ መወለድ ወይንም ደግሞ ሌላ የተለየ ነገር ሳይሆን የአዲስ አበባን አመለካከት አዲስ አበባ ተወለደም አልተወለደም አዲስ አበባ ኖሮ የአዲስ አበባን አመለካከት ያዘ ነው ነው የምትሉት አዲስ አበባ የምትሉት እናንተ?
ትክክል።
እጅግ በጣም አመሰግናለሁ ወንዴ። አይ ቲንክ አንዳንድ ጊዜ እንደዚህ አይነት ግልጽ የሆኑ ውይይቶችን በማድረግ ነገሮችን ግልጽ እናረጋለን ለአድማጭም ለራሳችን ለሁሉም። መልካም እድል እንመኝላችኋለን። ወደፊትም እየተደጋገምን እንመጣለን። ለዛሬው እጅግ በጣም አመሰግናለሁ።
በጣም አመሰግናለሁ እኔም ለተሰጠን እድል በጣም አመሰግናለሁ። እንግዲህ መልካም ጊዜ። ታንክ ዩ በጣም
አመሰግናለሁ።
ኦኬ ቻው።
አድማጮቻችን እንግዲህ ፕሮግራማችን የዛሬው ፕሮግራማችን ማለት ነው ይሄን ይመስል ነበር። ኢትዮጵያ ድምጽ ሬዲዮ ከዛሬ ጀምሮ በዩቲዩብ እንደሚተላለፍ በቀጥታ እንደሚተላለፍ በዚያ አጋጣሚ እየነገርን ምን ነበር የጉግል ሲያደርጉ
ቮይስ ኦፍ ኢትዮጵያ ስቶክሆልም
ወይም የኢትዮጵያ ድምጽ ሬዲዮ በስቶክሆልም ቮይስ ኦፍ ኢትዮጵያ ስቶክሆልም ብላችሁ በቀጥታ በዩቲዩብ ሬዲዮናችን ማዳመጥ ትችላላችሁ። እያሳደግነው እንሄዳለን።
ሰብስክራይብ
ማድረግ አትርሱ። ደግሞ ምንድን ነበር ያልከኝ?
ሰብስክራይብ ካደረገ በኋላ እቺ
ደወሏን
የደወሏን ምልክት ክሊክ ያድርጓት። ለምን ዜናው እንደመጣ ቶሎ እነሱ ጋር እንዲመጣ።
እሺ ያው ሰምታችኋል። ሰብስክራይብ ማድረግ አትርሱ።
ላይክ ማድረግ ሼርም አድርጉ።
አሁን ደግሞ የዩቲዩበሮች ሆናችሁ ኦኬ ሰብስክራይብ አድርጉ፣ ላይክም አድርጉ፣ ደወሏንም ንኩ፣ ሼርም አድርጉ። እንግዲህ በሚቀጥለው ቅዳሜ በቦርበሪስ ፕላን 44 በሚደረገው የኢትዮጵያ ድምጽ ሬዲዮ የስራ አስኪያጅ ምርጫ ላይ እንድትገኙ በአክብሮት ጋብዘናችኋል። መልካም ሳምንት። ለስክ ወደ መላልኳት